Fabiano. Yeh, Bastukal Katama, Jimmy Benyo, Yetu Adams, Radio, Fabiano. In Astalin, Admachachin, Yish Yemitadamutut, Bistukon Katama, Yemiganyon, Yetu Adams, Radio, Fabiano. Yetu Adams Radio, Zotur Ut, the Ethiopian Sata Kutatar, Katotuara Sat, Iska, Sedisat, Bathamanas Menet Mutin FM Megat, Yemiaskalan phone, Yamaria program, Ahun, Jamara.
Tunan Clemson, Baron Amin, Bandy Charn, I choose him children. I give to him my good Zaman the Shagre. Yosari Malin. Much in Mahalay said that the slopet, Belly Bach and Mulu Ras Moded Beckropet, Nurachin Tafuli Frat Patrampet, and Bimberkachum. Mazaman Kahuna, Aon Zaman and Al, Farilan Natuno, Mafratish. مسلتن كهونم عون سلتن انال هاجر من يادر قال تولد من عباتو لينات مرت انال عون سلتن انال عون سيتن انال يسو سر قاد ماكي الجاري هون انال هيو تونيت اللا عندمون مسكين سو دفار سكيمتا تسفار چنن بفرات تولدون بفزت بقفين من كبا زارين بلتو مادر يلينا چنن ميزانون ياساتن تمساسلو نرو عجب جبو شمت ببار النتسلت يمي بلالتن يمي دولالتن يمن نور مساي يون اللي مساي يمن نكون موتن تزيانا نينيا عالو لا موينينا جارتو مستتو بيدروس يوهنو بارو دمتاتاتو كبري موينينا ودفلت مانكتو كما فرات نقال زراف من عباتو بميل سلطاني بميل سيطاني زمنت متاكفن يجاقنوشو نورت منفسو ناراكفن قود ايزان قود فرتن علن بلن يان بلتك زي موتن سي سبون تاقوتن سي لكون تدفتن بان ديت دفرتت اوت زلال منتامن قومن ييدن بسقات من منن يهو زاري يدروس موينينا وبارود متأتاتو قابريهم يوهانو لما تريز ساعت دارتو المستاتو تاوان بلو سيلوت زنبال بلو سيلوت انبي يوم عالتو دفرات مني سرال هاجر مني عدرقال مموت مني عمتال انبي نيتعباتو بميل سلطاني بميل سيطاني يدنكورني فقرين سنك اما فتل سنك اما يهو لزمنات انداك ركرن زنبال የባችን እንዴ በሽብሩ ጋክቶ ማን ነው የበለጠ ሞታችንን የሚያፍራትን የሚወርስ ትውልድን ጎልተ ቁጭት ይበላል ንዴት ይጠጣል እንብኝ እንልበት በቃን እንልበት ሁነት መተንፈሻ አንዲት ቃል ያጣል በምን ይሁን ስጋት በምን ይሉን ፍራት እየተቀጣጣ ለማናቀው ነገ ዛሬያችንን አጣ አለማው ቋናው ወንኛት ጣይቱ እኛ ካልኖርንበት ሀገር ምን አባቱ በሚል ስልጣኒ ፍራትና ሽሞን ተረተን ተረት እስቲ ንቀኝ ከኔ ባንዲት ደሃ ሀገር ባንዲት ትልቅ ሀገር የትላንት መንፈስ የሚያስገልባቸው ዝምነት ስልጣኒ ብልጠት ያልከባቸው ለሰው ግራ ይሆኑ ሰው የማይገባቸው አንድ ሰው ነበሩ እድሜ ጠገባቸው በየመንገዱ ላይ በቀን በላይቱ ይለፈልፋሉ ሰው ይጠይቃሉ መልስ ይጠብቃሉ ነፃነት ያያችሁ ፍትህን ያያችሁ ይላሉ ሰው ይሸበራል ምን ነካውት ዛሬ ምን ነው ዝም ቢሉ ወጣቱን ያያችሁ ትውልዱን ያያችሁ ሰው ይጠይቃሉ መልስ ይጠብቃሉ ሰው ይሸበራል ውድፈላብን ዛሬ አረ ዝም በሉ ሌላም ጥያቄ አለኝ መልሱን እባካችሁ ኢትዮጵያን ያያችሁ የጥንቱን አንድነት ፍቅሯን ያገኛችሁ ሀገር ጠፍቶብኛል ሀገሬን ያያችሁ ሀገር ብሎ ነገር ፍቅር ብሎ ወሬ አንድነት ብሎ ቃል አልገባንም እኛ ይለፈለ ዛሬ እንደውም ጭራሹ ምንም አልገባንም ምንም አላየንም ተውን እባካችሁ እርሶስ ብዙ አይተዋል እኛ መሽኖርንና ታስፈጁን አላችሁ ተውን እባካችሁ
እንደምን አረፈዳችሁ ተከበራችሁ አድማጮቻችን። የኢትዮጵያ ድምጽ ሬዲዮ በየሳምንቱ እሁድ ከዚህ ከስቶክሆልም ያሰራጨውን ፕሮግራም አሁን ጀምረናል። እንግዲህ ቀደም ብሎ በመግቢያ በሰማችሁት በትግስት ማሞ እኛ በተሰኘ ግጥም ጀምረን ሙዚቃ አስከትለን ወደ ፕሮግራማችን ተመልሰናል። እንግዲህ ዛሬም በተለያዩ ነጥቦችን ያነሳን መንቆይበት ተለያዩ ነጥቦችን መናነሳበት ሁኔታ ይኖራል። እንደምታስተውሉት ባለፉት በተከታታይ ሳምንታት የኢትዮጵያን ወቅታዊ ሁኔታ ለማየት ጥረት እያደረግን እንዲሁም ያድማጮችን አስተያየት እንግዶችም ከተገኙ እንግዶችን በመጋበዝ ያለውን ወቅታዊ ሁኔታ ወደ እናንተ ለማድረስ ጥረት እናረቀይተናል። ይሄውም ይቀጥላል። አሁንም እንግዲህ የኢትዮጵያ ጉዳይ በየሳምንቱ አዳዲስ ነገሮች የተፈጠሩበት ሁልጊዜ መቀጠሉን እንደቀጠለ ነው። እናንተም ዛሬም ቢሆን ባሉት በወቅታዊ ነገሮች ላይ እንድትሳተፉ ከወዲሁ እንጋብዛለን። በ0819100 የስቱዲዮ ስልክ ቁጥር ነው። እንግዲህ ዛሬ የተለያዩ ነጥቦች ልናነሳ እንችላለን። አጠገቤ ዘውዱ አለ። እንዴ ዘውዱ እንዴት ነህ?
አለሁ እግዚአብሔር ይመስገን።
እንግዲህ ፕሮግራማችንን ጀምረናል። የተለያዩ ነጥቦችን ለማንሳት እንሞክራለን አሁን ማለት ነው። እንዲሁም የሳምንቱ ጥያቄ ይኖረናል አይደለም?
አዎ የሳምንቱም ጥያቄ አለ። እንግዲህ ሰሞነኛም ወሬ አለን። በሰፊው ሲነገር የነበረ ነገር አለ። በአማራና በኦሮሚያ ክልል ያለውን ሁኔታን በተመለከተ በአጭሩ እንዳስሳለን። አድማጮቻችንም ይሄንን በተመለከተ በስልክ መስመራችን 0819100 ላይ ያላችሁን አስተያየት እየደወሉ መግለጽ ይችላሉ። እና የሳምንቱ ጥያቄ አለን። ከዛም በመቀጠል የበረከት ፕሮግራም አለን። የመዝናኛ ፕሮግራም
ከዜና በፊት ባለ ፕሮግራም
ሰዓቱን ጠብቆ ይቀርባል።
አሁን
እስከዛ ፕሮግራማችንን እንትን ከማለት ወደ ዋናው ነጥባችን ከመግባታችን በፊት የሳምንቱን ጥያቄ እናስቀድማለን። ምክንያቱም አድማጮቻችን እስከዛ ያብላላችሁ ጥያቄውን ለመመለስ ጊዜ እንዲኖራችሁ ከመሰብ አንጻር ነው። የሳምንቱ ጥያቄያችን አጼ ዘርዓ ያዕቆብ ስንት ዓመት ነገሱ? ከስንት እስከ ስንት ዓመተ ምህረት በጠቅላላ ስንት ዓመት በስልጣን ላይ ቆዩ የሚለው ጥያቄው ያደርመዋለው። አጼ ዘርዓ ያዕቆብ ስንት ዓመት ነገሱ? ከስንት ዓመተ ምህረት እስከ ስንት ዓመተ ምህረት በአጠቃላይ የዘነገሱበት ዓመትስ ስንት ነው?
ዓመተ ምህረቱን ካወቁት ቀላል ነው የሚሆነው። ከዛ በኋላ ጥሩ ነው። እንግዲህ አድማጮች በዚህም ጥያቄ እየተሳተፉ ይቆዩ። እንዲሁም የተለያዩ እንዳልነው በኢትዮጵያ ጉዳይ ላይ አጀንዳዎች አሉ ሰፋ ያሉት። ዛሬኛ በተለይ ትኩረት ሰጥተን መነጋገር የምንፈልገው ያው የወቅቱም ጉዳይ ስለሆነ በየትኛውም የዜና ማሰራጫዎች እንዲሁም በማህበራዊ ሚዲያዎች ላይ በከፍተኛ ሁኔታ እየተነገረ ያለው በተለይም የኢህአዴግ አባል ድርጅት የሆነው ኦህዴድ አለ፣ የኦሮሞ ህዝብ ዴሞክራሲያዊ ግንባር ወይም ኦፒዲኦ ተብሎ ይታወቃል። ይሄ ድርጅት ካለፉት ጥቂት ጊዜያት ወዲህ እያሳያቸው ያላቸው ሂደቶችና ኩነቶች አሉ። በወቅታዊው የኢትዮጵያ ፖለቲካ አንጻር በአንጻራዊ ሁኔታ የመግነን ነገር አለ። ድሮ ኦፒዲኦ በጣም ከአራቱ ድርጅቶች ዝቅ እንዳለ በጣም እንደ ተላላኪ የሚታይ ድርጅት ነው። ይሁንና አሁን አዳዲስ አመራሮች ከመጡ በኋላ ይሄ ነገር እየተቀየረ አሁን እንደ መሪም የሚሆን የሚመስል ነገሮችን እያደረገ ነው። ከዛ ባሻገርም ከፖለቲካውን ባሻገር ጎን ለጎን በተለይ ከአማራ ህዝብ ጋር ያለውን ግንኙነት ለማሻሻል በሚል እየተወሰዱ ያሉ ተከታታይ እርምጃዎችን እየታዘብን ነው። ይሄ ብቻ አይደለም፣ የምንታዘበውም አመራሮቹ በተለይ አሁን የኦፒዲዮ አመራሮች እየተናገሩት ያለው ንግግሮች በጣም ብዙ ሰዎችን ቀልብ እየሳበ ያለበት ሁኔታ አለ። በተለይ ኢትዮጵያን እንደ ኢትዮጵያን የሚገልጹበት መንገድ እና የአንድነትን ጉዳይ ማለት ነው። እና ከሰሞኑም ይሄ ጉዳይ በሰፊው የተነተነበት ሁኔታ አለው። ስለዚህ በዚህ ጉዳይ ላይ እናንተም ከሆዴድና አሁን የሆዴድ አማራሮች ወይም ደግሞ አጠቃላይ ካማራ ህዝብ ጋር በተያያዘ እንዲሁም በግላቸው ሆዴድ እንደ ድርጅት ያሳየ ያለውን በተለይ ላለፉት ዘመናት በህዋት ከፍተኛ የበላይነት ሲረጋገጥ የነበረ ድርጅት እንደሆነ መሆኑ ይታወቃልና ምን የፖለቲካ ምን ማለት ነው ይሄንን የሚለው እናንተ ማስተያየት ልትሰጡበት ትችላላችሁ አድማጮች ማለት ነው።
አው ሰሞኑን እንግዲህ በአማራና በኦሮሚያ ህዝቦች ዘንድ በጣም ተሰስረን የመፍጠር አይነት ነገሮች ወንድማማችነት ለማጠናከር በሚል ኮሮሚያ ክልል ፕሬዝዳንት ጨምሮ በአባገዳ የሀገር ሽማግሌዎችን ታዋቂ ግለሰቦችን ያካተተ ከ1500 ሰው የሚሳተፉበት ጉባኤ ትላንትና ጀምሯልና
ይሄን በባህር ዳር
ጀምሯል። ይሄንን ማስመልክቶ አቶ ለማ መገርሳ የተናገሩት ነገር አለ። ኢትዮጵያዊነት በደም ውስጥ ያለ ነው ሱስ ነው ኢትዮጵያዊነት ብለዋል። እና እውነትም ነው ኢትዮጵያዊነት ሱስ ነው ምክንያቱም አንድነትን የምንሰብክበት ነው። ከዚህ በፊትም በነበሩት በአድዋ ጦርነት ላይ ስንመለከት ኢትዮጵያዊነት መንፈስላለን ነው ጣሊያንን ከሀገራችንም ከዛም ልናባረርበት የሚቻልበትም ሜታ ከሱም በኋላ ያለውን ነገር ማየት እንችላለን። የኢትዮጵያዊነት መንፈስ አንድነትም ስላለ ነው በሶማሊያም ጦርነት ድል የነሳንበት ከዛም ደግሞ በቅርቡ በገዢ ፓርቲ በዚህ በወያኔ ያኔ መንግስትም ከኤርትራ ጋር በነበረን ጦርነት ላይም ኢትዮጵያዊነት መንፈስ ስላለው ነው የኦሮሞም የአማራም የቤንሻንጉልም የተለያየ ህዝቦች ኢትዮጵያ ውስጥ ያሉት ብሔር ብሔረሰቦች በሙሉ ነው በዛ ዘመቻ ላይ ተሳተፉትና ይሄንን አንድነት ሲኖር ነው አንድ ነገር መገርሰስ ምንችለው። ይሄ አንድነት መጠናከር አለበት ነው ትልቁ መንስኤ። እና በኢትዮጵያዊነት ስትመጣ በደም የተሳሰረ ህዝብ ነው ያለው ሰርገኛ ህዝብ ልክ እንደ ሰርገኛ ጤፍ የተደባለቀ ህዝብ ነው። ይሄ ነው በለለት ላይ ለተነጠለው ማችለው ነገር ነው። በባህል ተተሳስተራል በሃይማኖት ተመሳሰላል በዘርም ተቀላቀላል። ይሄንን ከዚህ በለለት ላይ ምችለው አይነት ህዝብ አይደለም ኢትዮጵያዊነት። እና ይሄን ኢትዮጵያዊነት ነው በዚህ በ25 አመት ውስጥ ባለው ገዢ ፓርቲ እንዲሸረሸር የተደረገውና አሁን ያለውን ቀለም እንዲያገኝ የተገደደው። ይሄን ግን ቀለም ለስልጣን ማቆያ የተጠቀመበትን ገዢ ፓርቲ የተጠቀመበትን ይሄንን ቀለም ግን አሁን አደጋ ወደሱ መጥቷል። ህዝቡ አንቀበልህም እስከማለት ደርሷል። መንግስትም እስከመቃወም ደርሷል። ህዝቡ ላይ የፈጠረውን ሁኔታ ከዚያየን ያለነው ከዛም በፊት በህዝቦች መካከል ጥላቻን ለመፍጠር የተተከለ ሐውልት አለ። አኑሬል ሐውልት እናስተውታለን። ተስፋዬ ገብረአብ በሰራው ልብ ወለድ ህዝቦች በጣም ተራርቀውና ያለን እና በዛ ምክንያትም ብዙ ሰዎች የኬሌ እንዲያርጎኛል የኬሌ እንዲያርጎኛል ወለ የብሄር ቁርሾች እንዲፈጠሩ የተተከለውም ሐውልት መፍረስ አለበትና ህዝባችንን አንድነቱን ማስተሳሰር አለበት። ይሄ ነገር ግን ጥሩ ከሆነ መቀጠል አለበት ማለት ነው።
ኦኬ። እኔ ደግሞ የምጨምረው እንግዲህ አሁን አንተ ያነሳቸው ሐሳቦች አሉ በጣም ጥሩ ናቸው። ይሁንና እንግዲህ ሁለት ነገሮች እናሳሉ። አሁን ኦህዴድ በዚህ አሁን ያካሄደ ባለው አብዮት ትክክለኛ የራሱ ስትራቴጂ ነው ወይ የሚሉ ብዙ ጥያቄዎች እየተነሱ ይገኛሉ። ማለትም ከበስተጀርባው ማን አለ የሚል ጥያቄ አለ። ይሄ ዛሬ አሁን የተነሳ ያለው በተለይ በኢትዮጵያዊነት ከፍተኛ ሁኔታ እየተነሳ ያለው ነገር ትናንትና ለምን አልተነሳም? እነዚህ ሰዎች አነሰን በዛን በተለያዩ የርከን አመራሮች ላይ የነበሩ ሰዎች ናቸው። ለምን ዛሬ ይሄን ሆነ? ከዚህ ቀደም ለምን ይሄ ነገር አልተነሳም የሚሉ በርካታ ጥያቄዎች በአንዳንድ ወገኖች እነሳሉ። ይሄ የህዋት ስትራቴጂስ ቢሆን የሚሉ ወገኖች አሉ። ህዋት እንደሚታወቀው የመጨረሻ አማራጭ ላይ ሲደርስ በርካታ ነገሮችን ያደርጋል። በጣም ኮንስፓየር በማድረግ ይታወቃልና እነዚህ አይነት ነገሮች እነዚህን ሰዎች በማጀገን የተለያዩ ነገሮችን በማድረግ አሁን በተለይ በኦሮሚያ የተነሳው ከፍተኛ ተቃውሞ በወደድ አመራሮች ቁጥጥር ስር እንዲሆን የማድረግ ስትራቴጂ ነው የሚሉም አሉ። አይደለም ወደድ አሁን የህዋት መዳከምን በማየት በራሱ እየወሰደው ያለው እርምጃ ነው የሚሉ አሉ። እንደምናውቀው የህወሓት አመራሮች ፊት ለፊት በቪዲዮም የተቀረጸ አለ። የአማራና የኦሮሞ ህዝብ ሳትና ጨርናቸው አብረው የሚሰሩ አይደሉም፣ እንዴት አሁን መቀራረብ ጀመሩ ብለው ፊት ለፊት የተናገሩ አመራሮች ብዙ ናቸው። ይሄን ያውቃሉ። ህዝቡ አንድ እንዳሉ ነበር የሚናገሩት። እና አሁን ትናንት በነ ለማ መገርሳ የተመራው ቡድን ገና ከጎጃም ደጀን ጀምሮ በአካባቢዎች በሚያልፍበት ጊዜ ከፍተኛ አቀባበል የተደረገለት መኪናቸውም ስንመለከተው በአንድ ዛፍ ስር ያለ ነገር ነው። ያም ሆኖ አንድነን የሚል ነገር አለ። ከዛም በተነሳ
ኦሮምኛ ቃል በልቁብ የተጻፈ ነው ኑ ተኩማ አዳንም ባሉ ይላል እኛ አንድነን አንለያይም የሚል ፍቺ ነው ያለውና አንድነቱ ይፈልጋል ነገር ግን ከበስተጀርባው ተልኮ እንዳይኖረው ስጋቱ እንጂ አንድነትን ህብረትን በጣም የኢትዮጵያ ህዝብ የሚወደው እንደነገርኩም ከዚህ በፊትም እንደተባለው በደም ውስጥ ያለ ነገር ነው ኢትዮጵያነት ማለት
ተከከለ እና ይሄንን ነገር በጣም በጥሩ ጎኑ እየተወሳነ ያለው እንግዲህ የውሃቶች ሚና ምን ሊሆን ይችላል እንግዲህ ተብሎ ሚታይ ነው የሚሆነው ማለት ነው እንግዲህ እነዚህ ነገሮች ያነሳን ነው ምን ቆየው በዚህ በኦህዴድ ከፍተኛ እየሰራ ባለው ስራ ላይ አስተያየታችሁን መስጠት ትችላላችሁ ሌሎች ነገሮችንም ቀጥለን ማንሳት እንችላለን እንግዲህ ጉዳዮቹ በደንብ እናንተ መዝላ ሳይት መስጠት ትችላላችሁ ቀጥሎ መናነሳው ጉዳይ አለ ቀጥሎ መናነሳው ጉዳይ እንግዲህ በአሜሪካ ቻር 128 ተብሎ የሚጠራው አንዲስ የኢትዮጵያ ሰብአዊ መብት ጉዳይ የሚመለከት አንድ ሐሳብ ቀርቦ ነበር ቀደም ባለው ጊዜ በአንድ አሜሪካዊ ሴናተር ይሄን ተከትሎም እንግዲህ ሴናተሩ ያዘጋጁት HR 128 የሚባለው በኢትዮጵያ ሰብአዊ መብት ጉዳይ ላይ እንዲሻሻል የሚያስፈልግ ይሻሻል ብሎ የሚጠይቀው ህግ እንዲጸድቅ አንድ አሜሪካዊ ኮንግረስ ሰሞኑን እንትን ብለዋልና ይሄንን ጉዳይ በተመለከተ ምናነሳው ነገር አለ እንግዲህ ሙዚቃ እየሰማን እንቆያለን እስከዛ አድማጮቻችን አስተያየት ጦባለው መሰረት እንግዲህ መስመር ላይ አድማጭ አሉት እንደምን አረፈዱ
ደና እግዚአብሔር ይመስገን ተናስተልን
እንግዲህ አስተያየቶትን ይቀጥሉ
እሺ እኔ አስተያየት አሁን የኦህዴድ በባህር ዳር የሚያደርጉት ጉብኝት ላይ በተሰጠው አስተያየት ላይ የራሴን ግምትና አንዳንድ ነገሮች ለመስጠት በሄን አሁን ኦሮሞና የአማራ ህዝብ ለዘመናት አብሮ እንደኖረ ዘመናት ግልጽ ነው ነገር ግን አሁንም ቢሆን ኦህዴድ ቶለማ መገርሳ ወያኔ የገባበትና ጠርቂኝ እንደመጠቀም ያድርጎ የላከው ነው እንጂ በመጀመሪያ የኦሮሞና የአማራን የጥልስ ወይም ደግሞ የተፈጠረውን ይህንን የብሔሮች እርስ በርስን የጥላቻ መድረክ ለመስበር የመጀመሪያው እርምጃቸው እንደ ፕሬዝዳንት መሆን የነበረበት ኦሮሞ ላይ የተተከለውን የጡት አማራው ወይም የጡት ሲቆረጥ የያዘውን ሐውልት የማፍረስ ነበር ለኦሮሞ ህዝብ ንጹህ አሚጣጣብ ወይ ክሊኒክ አይደለም የተሰራው መጀመሪያ እርምጃው ህዝብም ሊያፈርሶ የተነሳው ኦሮሞ ህዝብ ያንን ነው የአማራ ጥቁት አልቆረጠም ብሎ ይሄኛው በኦህዴድ የተደረገው አሁንም ወያኔ ከገባበት አጣጭኙ ስለመውጣት የዘረጋው ስትራቴጂ ነው ሲመለሱም ያገኙት ያንን ሐውልት ነው ኢትዮጵያነት ሱስ ነው አሉ ኢትዮጵያ ዛሬ ነው እንደሚገባቸው ህዝቡ ከፍታቸው ቀድሞ ያውቀዋል የህዋትን መልእክት ለማስተላለፍና ከገባበት ለመውጣት ያደረገውን እንደና አባዱላን እንደና ብረት መሆኑን ከስልጣን እንዳወረደው አሁንም ከአጣብቂኝ ውስጥ ለመግባት ያደረገው ስትራቴጂ ነው ህዋት ስትራቴጂ
እንደዛ ብሎ መደብደም ይቻላል ብለው ያስባሉ ምክንያቱም እንደምናስተውሰው ላለፉት 2 አመታት በዚህ በኦሮሚያ ከፍተኛ ተቃውሞዎች በርካታ ደም መፋሰስ ተደርጓል የህዋትም በዛ በአካባቢ ያለው ተጽኖ እየቀነሰ ህዋትም በውስጥ ችግሮች በራሱ እየተናጠ ባለበት ሁኔታ እንደዚህ ማድረካ ህብረተሰቡ በዛ በአካባቢ ያለው በተለይ ኦሮሞ ማህበረሰብ ከፍተኛ ድጋፍ ይሆናቸው ያመጡት ነው የሚሉም አሉ። ባንድ ጎን ይሄንን
ነገር ላይ ማየት ያለብን አንድ ደቂቃ ላይ ማየት ያለብን ላቶ ለማመገርሳ የሚቀለው ወደ ባህር ዳር ሄዶ ኢትዮጵያነት ሱስ ነው ብሎ መናገር ነው ወይ? ኢትዮጵያ አማራው ጡት ቆርጧል ለሚለውን ምንም የማይሰራ ሁሉ ደጃቸው ላይ የተተከለው ማፍረስ ነው የሚቀለው። መጀመሪያ እርምጃ ማን የተከለለን? ህወሓት ነው የተከለለን። ያን አፍርሶ ነው ወደዛ ጉዞ ያን ሲመለስ እኮ የጥላቻለ ነው ይጠብቀዋል ደጃቸው ላይ ያውል ኦሮሚያ ላይ። ስለዚህ እናንተ የተከላችሁልን ይሄ የጥላቻነ አፍርሰናል አንድ ሆነናል ብሎ ይስቀጥላል ሲመለስ ያለው ቋሚ ያውልት አለ ጥላቻን የሚሰጥ
ግን እሱም ነገር አይሆንም አይባልም በሂደት ሊሆን ይችላል። ግን አሁን እየተደረጉ ያሉት መነቃቃቶች ወደዛ ደረጃ ለመውሰድ አቅም አይኖራቸውም ወይ? መጀመሪያው ነው ያንን አይሆንም ብሎ ከመለስ እነዚህ ነገሮች ኢትዮጵያዊነቱን ያጎለበቱ እነዚህ ሰዎች እንግዲህ ባንዴ አቅም ህዋትን መገዳደር እንደማይችሉ ይስማል። አቅማቸውን ካዳበሩ በኋላ ወደሱኛው ርምጃ እንዲመጡ ማድረግ አይሻልም? እናልባት ከመጀመሪያው እንደዚህ ብሎ ከመለስ
ይቻል። ነገር ግን አሁንም ማለት ቀላሉ መንገድ ቀላሉ የትነው ፍቅር ለማምጣት ጥላቻን መስበር ነው መጀመሪያ። በትክክል በቅንነት መነሳት ነው። በቅንነት መነሳቱ ካለ ትልቁ ነገር የኢትዮጵያ ኦሮሞና አማራ ዘመናት እኮ ኑሯል። አሁን ቻ 6 አመት ስለተለያየ ነው ሲገናኝ መነፋፈቁና ይሄ መጣ። ይሄ ትልቅ እንትን አይደለም። ህዝቡ አሁን በጥናቱ ላይ ቀረበው ከ2 ሚሊዮን ህዝብ በላይ ኦሮሞ 5 ሚሊዮን ኦሮሞ ኦሮሚያ ላይ ይኖራል። ወደ 8 ሚሊዮን አማራ ኦሮሞ ላይ ይኖራል። አብሮ ይኖራል። አሁን አዲስ ነገር አይደለም። ነገር ግን ጥላቻው ለመስበር 26 አመት የተሰራውን ለመስበር የመጀመሪያ ምንም የማይጠቅም ሐውልት ጥላቻው ክልሉ ላይ ተቀመጠው ማፍረስ የመጀመሪያው እርምጃ ጥላቻው እርብጃኛው ግን የህወሓት ስትራቴጂ ነው። ሂድና አረጋጋልን የተባለው አንድነት እንዳላት መስሎ ለመመለስ እንጂ ይሄ ነው የብዙ ፖለቲካ አናሊስቶች የሚሰሩት ህወሓትን የሚያውቁ።
አዎ
ወዲህ ያው እንደ ጭምብል የሚጠቀምበት ነው። አሁን
እንግዲህ ነገሮቹን ያው ከዳር ሆነን በርቀት ያያየን የሚመጣውን እንመለከታለን። ለሰጡኛ አስተያየት አመሰግናለሁ። ዘር ይስጥልኝ።
ቴንክ ዩ አመሰግናለሁ።
ታችን ፕሮግራማችን እንደቀጠለ ነው። እንግዲህ አስተያየት የሚሰጡ ወገኖች መስመር ላይ አሉ። ሃሎ ጤና ይስጥልኝ። ሃሎ አይሰማም። ሌላ ሃሎ ጠና ስለኝ
ጠና ስለኝ
ሰላም ሰላም
ሰላም ደናለን
እግዚአብሔር ይመስገን አስተያየት ለመስጠት ነው የደወሉት
አዎ ነበር
እሺ ቀጥሉ
አሁን የተናገሩ እንደ የተናገሩትን ተናጋሪ ሰምቻለሁ እኔ ይሰማኛል
እሺ አይ ቀጥሉ
እኔ ይሰማኛል ለቀጥል
አዎ አዎ ይቀጥሉ
እና ምንድነው የ ለውጥ እንደሌለ አድርጎ መውሰዱ እኔ ተገቢ አይመስለኝም እና ኦህዴድ የተወሰነ ለውጥ እያሳየ ነው ይሄ እንግዲህ ፈልጎ ነው ወዶ ነው በራሱ ተነሳሽነት ነው ወይስ በህዝብ ተገዶ ነው የሚል ጥያቄ አስነሳል እኔ እንደሚመስለኝ የበተከታታይነት ላለፉት አመታት ሲካሄድ በኦሮሚያ ክልል ሲካሄድ የነበረው የህዝብ ትግል አስገድዶት የአካሄድ ለውጥ ያደረገ ይመስለኛል ኦህዴድ ይሄንን የህዝብ ግፊት ዝም ብሎ ሊያልፍ አይችልም አንድ ይሄ ነው ሌላ ደግሞ በአጠቃላይ የህወሓት የበላይነት ከጊዜ ጋር እየቀነሰ ሄዶ አሁን በቅርቡ የሆነውን ነገር እያየን ነው ስለዚህ የኦሮሚያ ወጣቶችም ታላቅ ግፊት በኢትዮጵያዊነት ታላቅ ግፊት እያካሄዱ ይመስለኛል እና ይሄ ለውጥ አለ የምናየው ነገር ነው ኢትዮጵያዊነትን ከምን ጊዜውም በላይ እያራመዱ ነው እና ይሄ ራሱ ባለፈው ባህር ዳር 200 ያህል ወጣቶች መሄዳቸው ይሄ አንድ ምልክት ነው በራሳቸው ተነሳሽነት ነው ማንንም ገፋፍቷቸው አይደለም እንደገና ደግሞ ይሄን ያህል የኦሮሞ በፕሬዝዳንቱ መሪነት ብዙ ኦሮሞዎችን ባህር ዳር ሄደው ለመገናኘት መሞከራቸው በአማራውና በህዝብ በኦሮሞ መሐከል ያለውን ግንኙነት ለማጠናከር ይመስለኛል ይሄ ደግሞ በህዋት ፈጽሞ የማይፈልግ ጉዳይ ነው እና አንዳንድ ነገሮችን እያሳዩ ነው ይሄንን እንደው በተለመደው ሁኔታ ለጥቁር ማልበስ በተገቢ አይመስለኝም ማየት እድል መስጠት አስፈልጊ ነው እድል መስጠት አስፈልጊ ነውና ወዴት ሊያመራ ይችላል የሚለውን ባንክሮ መከታተልና መጠነኛ ድጋፍ እያሳዩ መቀጠል እኔ ጥሩ ይመስለኛል እንጂ ድሮ እንደዚህ ነበር አሁንም እንደዚህ ነው አሁን ተገፋፍቷል ሁኔታዎች ልዩ ናቸው ዓለም አቀፍ ሁኔታም አሁን አሜሪካ ያለውንም እንደምናየው ይሄንን HR 128 ለማሳለፍ ያው ሰሞኑን ሲደረገ የነበረው ነገር ሁሉ እናያለን ያ ሁሉ ጫና አለ ራሱም ውስጥ ክፍፍል አለ ህዋት ውስጥ ከዛም አልፎ ትግራይ ውስጥ ሰላማዊ ሰልፍ ለማድረግ ሁሉ ተጠይቀው እየተባሉ ነው መሰለኝ የሰማሁት ነገርና አለ እና ግፊት ስላለ ይሄ የግፊቶች ውጤት ይመስለኛል የግፊቶች ውጤት አምጥቶ እነ ለማ መገርሳን ለየት ያለ አቋም እንዲወስዱ ካደረገው ሰየው ነው እንጂ ምንም ለውጥ የለውም የሚለው ነገር ነው የሚያስከድ አይመስለኝም እንያቸው እድል እንስጣቸው እንዴ ከተሳካልንና እኮ እነዚያም እንኳን ህዋቶችን በተው የሰላም መድረክ አዘጋጅተው የሽግግር መድረክ አዘጋጅተው የርቅ መድረክ አዘጋጅተው እኮ በሰላም ሀገራችን ወደ ህብረት ወደ አንድነት ህልውና ወደሚጠበቅበት ሁኔታ እኮ ብናልፍ ሁላችንም የምንፈልገው ነገር ነው ስለዚህ ይሄንን ለየት ባለ አይን ብናየው ጥሩ ይመስለኛል ባይነኝ አመሰግናለሁ
እግዚአብሔር ይስጥልኝ አመሰግናለሁ ነኝ ሃሎ ጠና ስትልኝ ሃሎ 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 ቀጠለ ነው አሁንም መስመር ላይ አንድ አድማጭ አሉ መሰለኝ ታናስተልኝ
ታናስተልኝ
አሎ ሃሎ እንግዲህ በኢትዮጵያ ወቅታዊ ጉዳይ ላይ አስተያየቶችን እየተቀበልን ነው በተለይ አሁን በኦሮሞ ዴሞክራሲያዊ ግንባር ወይም ኦፒዲዮ ተብሎ የሚጠራው ድርጅት እያሳየ ባለው አካሄድና ለውጥ ዙሪያ ለውጡ ምን አይነት ነው ከምር ነው ወይሚሉ ነገሮች አሉ እንዲሁም አማራሩ ይወሰዳቸው ካላቸው ነገሮች አንዱ በተለይ በአማራና በኦሮሞ ህዝብ ያለው በህዋት ሲሰራ የነበረውን ከፍተኛ ፕሮፓጋንዳ የመስበር ያህል አንድነን አንለያይም ይሉ ከፍተኛ ኢትዮጵያዊነትን የሚያጎለብቱ ነገሮች እየተነገሩ እየሰማን እያየን ነው። ከቅርብ ጊዜ ወዲህ ይሄ ነገር እየተበራከተ የመጣበት ሁኔታ አለ። ይሄ ነገር ምናልባት የኦፒዲዮ አማራሮች ከህዋት ተላቀው ነጻ ሆነዋል ወይንስ አይደለም የህዋት ጀርባ እጅ አለበት የሚሉ ነገሮች በብዛት ስላሉ ይሄን ነገር ነው ያየን ያለነውና የርሱ አስተያየት እንደነው።
እሺ አመሰግናለሁ። ይሰማል። በመጀመሪያ ያው የሁለቱ ክልሎች የህዝብ ለህዝብ ግንኙነት መጠናከሩ ወይም ደግሞ ከዚህ በፊት ያላቸውን ችግሮች ቀርፈው ባንድነት ለኢትዮጵያ ህዝብ መቆማቸው የሚፈልግም ነው ጥሩም ደስ የሚል ነገር ነው። ነገር ግን ይሄ ነገር ከእውነት ነው ወይ ነው ትልቁ ጥያቄ። እኔ እንደ ግል ሐሳቤ ግን እኔ እጠራጠራለሁ ከእውነት አይመስለኝም። ምክንያቱም ከአንድ ሳምንት በፊት የኢሃዲግ ምክር ቤት ስብሰባ ተሰብስቦ የወሰነውን ውሳኔ መመልከት እንችላለን። ኢሃዲግ ውስጥ ትልቁ ፓርቲ ማን ነው ብለን ካየን ህዋት ወያኔ ነው። ኢሃዲግ ውስጥ የሚወሰኑ ውሳኔዎች የወያኔ 90% እጅ ያለበት ነው። ስለዚህ ያን ውሳኔ በመመለከትበት ሰዓት አንዱ የስትራቴጂ ለውጥ አድርገዋል። ከዚህ በፊት ህዝቡ በተለያዩ አካባቢዎች አመጽ ባስነሳበት ጊዜ መልሳቸው ጥይትና እስራት ግድያ ነበር። በዛ ነገር ግን ህዝቡ ያለውን የለውጥ ፍላጎት ሊቀንስ አልቻለም። ከእለት ወደ እለት እየጨመረ መጣ እንጂ። ስለዚህ አሁን በዛ አይነት ሁኔታ እንደማያስኬዳቸው ስላወቁ የስትራቴጂክ ለውጥ አምጥተው የህዝቡን ሆት ኢሹ የሆኑ ነገሮችን ማንሳት ነው የተያዙት።
ስለዚህ ክሬዲት መስጠት አያስፈልግም ነው የርሱ አባባል?
አዎ ብዙ ክሬዲት መስጠት አያስፈልግም። ምክንያቱም ወያኔ ራሱ استراتيجي قرفو يتنقساقس ياللبت هونيتا نو مكنيا كذي بفيت او ماين سات انشلالن አቶ ደጉ አንዳርጋቸው ለማጀገን ፈልገው ነበር የተለያዩ ነገሮች ጥረት አድርገው ነበር ይሁያኔ ባለስልጣናትን አንዱን አጀንዳ ስፔሻሊ ኮኦሮሚያና አማራ ማጀገን አሁን ለማ መገርሳን አጀግነውታል በጣም እሱም ያነሳቸው ነጥቦች ልክ እንደ ገዢ ፓርቲም ሳይሆን ነጻነት ፈላጊ አይነት አድርገውት ነው ያዩት ያለ ያ ትንሽ በኋላ ዋጋ የሚያስከፍል ነገር ይመስለኛል አሁን አደገነን በኋላ ለሚሰሩ ስራዎች የሚሰሩ የነጻነት ቅመታዎች ለመናገር ትንሽ የሚከብድበት ሁኔታ ነው ያለው ሆም ብለው ወያኔ በስትራቴጂ እየተራ ከኋላ ሆኖ አሁን ታይ እንደሆነ በየትኛውም ሚዲያ ተቋምም ይሁን የመንግስትም ይሁን የራሳቸው ሚዲያ ላይ የወያኔ ባለስልጣናት ወጥተው አይናገሩ አሁን ከበስተዋላ ሆነው ነው ኩሽ ያደረጉ ያሉት ይሄን ነገር እየተጫወቱ ያሉት እነሱ ናቸው ባይነኝ
ጥሩ ብዙዎች ይሄንን በሁለት አይና ይውታል አንዳንዶቹ የለም ትክክለኛ ለውጥ የሚያዝ መንገድ ነው ይላሉ ምክንያቱም ላለፉት ሁለት አመታት ሲካሄዱ የነበሩ ተቃውሞዎች ህዝቡ ከንሰራቸው ስላለ ያ እንደ ድጋፍ ሆናቸዋል ይላል እስቲ ሌላ አድማጭ ያሉ መስለኛል እሳቸውን ሐሳብ እንሰማለን ሃሎ ተነስልኝ
አብሮ ይስጥልኝ አሁን ቀደም እየሰማዋችሁ ነበር መብራቱ ባላለው
እሺ
በርግጥ አሁን በነገራችን ላይ ያው የአማራ ህዝብ ወይም የኦሮሚያ ህዝብ አይደለም ይሄ ወያኔ የሰጠን ነው ብዬ ስለማምን የአማርኛ ቋንቋ ተናጋሪ ኢትዮጵያዊ ወይም የኦሮሚያ ቋንቋ ተናጋሪ ኢትዮጵያዊ ብዬ ነው መከተለው በዋናነት አሁን ይሄ ስርዓት የህወሓት መራሹ የኢሃድግ መንግስት በቃ ህወሓት ከአቅም በላይ የሆነ ተጽኖ እየፈጠሩበት እንደሆነ ያሳየበት ነው ብዬ ነው እኔ በግሌ የማምነው ምክንያቱም በአሁን ሰዓት አሁን የኦሮሚያ አካባቢ ያሉት ኦፒዲኤፍ ከፍተኛ ተጽኖ እየፈጠሩበት ስለሆነ በተለይ ህዝባዊ አመጹ ያመጣው እና እነዚህ በሙስናም በተለያዩ ነገሮች ስማቸው እየተበላሸ በመምጣቱ ኦፒዲኤፎች ኦፒዲኦ ከፍተኛ ተጽኖ እንደፈጠሩባቸው ነው በአሁን ሰዓት የምናየው እና የማየው በሁለት አይነት መንገድ ነው አንደኛ የነሱ የከፍተኛ ህዝብ የሆነውና የአማርኛ ቋንቋ ተናጋሪ ኢትዮጵያዊና የኦሮሚያ ቋንቋ ተናጋሪ ኢትዮጵያዊው በህዝብ ብዛት ከፍ ያለ ነው እኔ ለዚህ የነሱ ተጽኖ ከዚህ በኋላ የነዛ የበላይነት የሚያበቃበት መስሎ ይታየኛል በአንድ አንገ በሌላ በኩል ቅድም አንድ ሰው ያው ቅድም እንደተናገረው ከጀርባ ሆነውም የሚሰሩት ስራ አለ ብዬ ነው ማምነው በርግጥ በዚህ አጋጣሚ አንድ ነገር መናገር ፈልጋለሁ ለማ መገርሳ ኢትዮጵያዊነት ሱስ ነው ያለውን እሱ ትንሽ ልብ የሚነካና ጥሩ ነገር ነው ብዬ እምወስደው ነው ከስካውን ከነበሩት
በጣም ጥሩ አለህ ደረጀ ኦኬ
አው አለው ምን መሰለ እኔ አሁን ትንሽ እንትንም ይለኝ አሁን ለማ መገርሳ እውነት ተለውጦ ከሆነ በጣም ጠቃሚ ነው አሁን የኢትዮጵያ ህዝብ የሚፈልገው ኢሃዲግ መራ ወይ ደግሞ ሌላ ተቃዋሚ ኃይል መራ አይደለም ነጻነት ነው የሚፈልገው ዲሞክራሲ ነው የሚፈልገው አትግደሉን ነው ያለው በዛ ላይ ደግሞ የኢትዮጵያ ህዝብ ይቅርባይ እንደሆነ ወያኔ ጠንቅቃ ታውቃለች ስለዚህ የህዝቡን የስስ ልቦና ጠንቅቃ ስለምታውቅ በዛ አይነት አካሄድ ነው የመጣችው እና እኔ አሁንም ቢሆን ትልቅ ጥንቅ ተለውጦ ከሆነ በጣም ደስተኛ ነኝ ነገር ግን ትልቅ ጥንቃቄ ሊደረግበት ይገባል ምክንያቱም አሁን ያለው አካሄድ የራሳቸው የወያኔ ባለስልጣናትን ማጀገን የተያያዝ ነው እነዛ ሰዎች ምንም ያመጡት ነገር የለም እኛ ትክክለኛ ነው የምንለው ትክክለኛ የሆነው ነጻነታችንን ሲመልሱልን ለምንድን ነው ኢትዮጵያ ሆዴት ወይም ደግሞ በህዋት ላይ የበላይነትን ከያዘ እያንዳንዱ በፖለቲካ ምክንያት የታሰሩ ወገኖቻችንን መፍታት አለበት ለሞቱት ሰዎች ትክክለኛ የሆነ ካሳ መክፈል አለ ያን ጊዜ በቃ ትክክለኛ የሆኑ ለውጦች መተዋል እንላለን ግን ቃሊቲ ሙሉን እስር ቤት አጉረው እነ ክሊንቶን በፖለቲካኛ አስረኛ አጉራ ለውጥ መጥቷል ማለት በፍጹም አልችልም።
በትክክል ለውጥ መጥቷል ወደሚለው ሐሳብ ብዙዎች አይስማሙም። በርግጥ አሁን ያለውን አካሄድ ጉልበት ያዳበሩ ነው የመጀመሪያቸው ስለሆነ ጉልበት ብንሰጣቸው ኃይል ቢያገኙ ከዚህ የተሻለ የመገዳደር ኃይል ይኖራቸዋል የሚለው እንግዲህ ሰዓት እየሄደ ስለሆነ ሁለታችሁንም አመሰግናለሁ። መልካም
ነው። በዚህ አጋጣሚ ግን አንድ መልእክት ነበረኝ።
እሺ ቀጥሉ።
ፍራአቱ ሳይወርድ አሁን እነሱ የአማራ ህዝብና የኢትዮጵያ ቋንቋ ተናጋሪ እነዚህ ህዝቦች መቼም ቢሆን ውስጣቸው ጸብ የለም፣ መቼም ቢሆን ውስጣቸው የተነካ ነገር የለውም ነው። እና ፍራአቱ ነው መውረድ መፍረስ ያለበት። ህዝቡ የሚፈልገው ይሄ ነው። በዋናነት የኢትዮጵያ ህዝብ የሚፈልገው ፍራአቱ መቀየር እንዳለበትና መውረድ እንዳለበት ነው። ይሄ ነው ለዚህ በዚህ አጋጣሚ ማስተላለፍ የምፈልገው መልእክት። ታመሰግናለሁ።
You know.
አድማጮቻችን እንግዲህ ፕሮግራማችን እንደቀጠለ ነው። አንድ የብሩክ በረከት ፕሮግራም ነበረን በቴክኒክ ችግር ምክንያት አልከፍት ብሎን ነው። እስከዚህና መዳረሻ ነጥቦቹን ያነሳን እንቆያለን። እስካሁን በተነሱት ሐሳቦች ላይ ምን ሐሳብ አለ ዘውዱ? ብዙ አድማጮቻችን ደውለው ነበር፣ አሁንም እየደወሉ ያሉ አሉ። በዚህ ላይ ተነሱ ሐሳቦች አሉ። በሁለት ጎራ አይነት ሁለት አይነት አስተያየቶችን ነው በአብዛኛው ሰው ያንጸባረቀ ያለው። አጠቃላይ አሁን በሆዴዱ በአመራር ደረጃ ያለውን ነገር እንደ ፖዚቲቭ ነገር መውሰዱ ይሻላል የሚለው የበዛ አስተያየት ነው። ነገር ግን ጥንቃቄዎችን ማድረግ ይገባል፣ የህወሓት የጀርባ እጅ ይኖርበትና እነዛን ሰዎች እንዲጀግኑ አድርጎ በውስጥ ለውስጥ እነሱ ያንን ነገር ሲያደርጉ ከበስተጀርባ እነሱ የራሳቸውን የፓርቲ የውስጥ ችግራቸውን ፈተው እንደገና ያንን የተነሳሳ ስም እነዛን ሰዎች በሂደት የማጥፋት ስራ ይሰራሉ የሚል ነገር አለ። ስለዚህ እንደነዚህ አይነት ነገሮችን ህብረተሰቡ በጥንቃቄ እንደሚል ነው በአብዛኛውና ጥሩ አስተያየት ይመስለኛል።
ጥሩ አስተያየት ነው። እንደውም የመጀመሪያው አስተያየት ሰጫችን የተናገሩት ነገር አለ። መጀመሪያ የጥላቻ ሐውልቱ ይፍረስ ነው ያሉት። ግን እንደ መጀመሪያ አጀንዳ የጥላቻ ሐውልቱ መሆን የለበትም። ምክንያቱም ቢፈርስ ጥሩ ነው፣ ነገር ግን የመጀመሪያው በሂደት የሚሆን ነገር ነው ያኛው ጉዳይ። አሁን መጀመሪያው በሁለቱ ህዝቦች መካከል የተፈጠረውን ቅራኔ መፍታት ነው ትልቁ ኢሹ መሆን ያለበት እና እኚህ ሰዎች በሁለቱ መካከል ያለውን ቅራኔ ለመፍታት ሄደዋል። በህዝቡ ጥሩ አቀባበል
ተደርጎላቸዋል። እኔ በግሌ በህዝቦች መሀል ቅራኔ ያለ ብዬ አላምንም፣ ግን በተወሰኑ አሉ ተወሰነ በአክራሪነት የሚሄዱ አሉ በየትኛውም ወገን እና የነዛ ወገኖች ሪፍሌክሽን የፈጠረው ነገሮች ይኖራል እንጂ በህዝቡ መሀል ብዙ
በህዝቡ ሲባል በሰፊው ህዝብ በማጆሪቲውን አንወስደውም፣ ግን ጥቂት አክቲቪስቶች አሉ በሁለቱም ህዝቦች መካከል ያለውን ቅራኔ የሚያራግቡ አሉ።
በተለይ ያለፉ ነገሮችን ልዩነቶችን የሚያመጡ ነገሮችን ብቻ እንዲገዝፉ በማድረግ ህወሓትም ለዚህ ከፍተኛ ባጀት በመመደብ ላለፉት በ26 ዓመታት የተሰራ ነገር ነው። እንዲህ በቀላሉ በአንድ ሳምንት በአንድ ወር ነገሮች በአንድ ጊዜ ስሙዝ ይሆናሉ ብሎ መጠበቅም አይቻልም።
ያንና የጥላቻ ሐውልት ከመክፈት ይልቅ ክሊኒኮች ቢከፈቱ፣ ለምሳሌ እንደ ትምህርት ቤቶች የውሃ የተለያዩ የውሃ ፕሮጀክቶች ቢከፈቱበት ለህዝቡ ጠቀሜታ አለው ነው በአንድም አኳያ የተሰጠው አስተያየት። ይሄ ገንቢ አስተያየት ነው እና ያ ሐውልት የጥላቻ ሐውልትም በእርግጥ መፍረስ አለበት። ይሄ በአፈ ታሪክ ደረጃ ያለ ምንም ኤቪደንስ ማረጋገጫ በሌለው ነገር ላይ ተመስርቶ በሁለቱ ህዝቦች መካከል ቅራኔ እንዲፈጠር የሚያደርጉ አክቲቪስቶች እንዳሉ እናምናለን። ይህም በአብዛኛው በዲያስፖራውም በኩል በአገር ቤትም ባሉ ሰዎች በኩል ያልሆነ ነገሮች ይወራሉ። አማራ ትልቅ በኦሮሞ ላይ በደል እንዳደረሰ አድርገው የሚያወሩ አሉ። ለምሳሌ ተስፋዬ ገብረአብ ቅድም ጠቅሰነዋል፣ የእሱ ድርሰት አለ የቡርቃ ዝምታ በሚለው እና መጽሐፎቹ ላይ ያየነው ነገሮች አሉና
ብዙ ነገሮች አሉ።
ብዙ ነገሮች አሉ። እዚህ ያንን እያነበበ ከ26 ዓመት ወደዚህ ያለው ትውልድ ስለዛኛው ታሪክ የሚያውቀው ነገር የለም። ብዙ ጊዜ እነዚህ ትውልዶች ናቸው ወደዚህ ከዚህ 26 ዓመታት በኋላ ያሉ ትውልዶች እንደ እውነት እየተቀበሉት ነው የልቦለድ ድርሰት እያሉ የመጡትና ይሄን ጥላቻ መፍረስ አለበት የሚለው አስተያየት ያስኬዳል። የሁሉም አስተያየት በየራሱ ጥሩ ጎን አለው። እኔ ተመችቶኛል በዚህ በኩል።
በጣም ጥሩ። እንግዲህ ይሄንን አስተያየትና ሐሳብ ከዜና በኋላ በነገራችን ላይ አድማጮች እንግዳ ስቱዲዮ ውስጥ አለን ከኢትዮጵያ ኮሚኒቲ አመራር ጋር ተወሰነ ቆይታ እናደርጋለን። በቀጣይ ባለ አንድ ፕሮግራም እንዲሁም ወደ ኢትዮጵያ ስልክ ደውልን ደግሞ በዚህ ባለው ወቅታዊ ሁኔታ ላይ የምንነጋገርበት ሁኔታ ይኖራል። አሁን ከ11 ሰዓት ሆኗል። የዜና ሰዓት ነው። ወደ ዜና እናልፋለን። በሩስካው እንደምን አርፍዳችኋል አድማጮች? 11 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። አቶ በረከት ስምኦን የሙስና ምርመራ እየተካሄደባቸው እንደሆነ ተገልጿል። በቅርቡ ከፖሊሲ ምርምርና ጥናት ተቋም ምክትል ኃላፊነታቸው በፈቃዳቸው ስራቸውን የለቀቁት አቶ በረከት ስምኦን የሙስና ምርመራ እየተካሄደባቸው መሆኑ ተገለጸ። በተለይ በ300 ሚሊዮን ብር ወጪ ግንባታው በመጠናቀቅ ላይ ያለውና በአዲስ አበባ ከተማ የሚገኘው ደብል ትሪ ባለ 4 ኮከብ ዘመናዊ ሆቴል የእርሳቸው ነው በሚል ምርመራ መጀመሩ ተሰምቷል። በአቶ በረከት ላይ የተጀመረው ምርመራ ሌሎች አሏቸው የተባሉና በግለሰቦች ስም የተያዙ ንብረቶችም እንደሚጨምር ምንጮቹ በተለይ ለኢሳት መግለጻቸው ተዘግቧል። በህዝባዊ ወያኔ ሓርነት ትግራይ ውስጥ በተፈጠረው ክፍፍል የመለስ ሌጋሲ የተባለውና በአቶ በረከት የሚደገፈው አባይ ወልዱ ቡድን የተዳከመ መገኘቱን ተከትሎ ከንግድ ባንክ የቦርድ ሊቀመንበርነትም ተባረዋል። ይህን ተከትሎም የፖሊሲ ምርምር ተቋም ምክትል ዳይሬክተርና ታጀም በፈቃዳቸው የለቀቁት አቶ በረከት ስምኦን ለህወሓት መዳከምና በሀገሪቱ ለቀጠለው ቀውስ በሌላኛው የህወሓት ቡድን ተጠያቂ ሲደረጉ ቆይተዋል ተብሏል። አሁን በአቶ በረከት ላይ ሙስና ምርመራ የከፈተውም ይህ ቡድን እንደሆነም ለመረዳት ተችሏል። በዚህም አቶ በረከት በቤተሰቦቻቸውና በሌሎች ግለሰቦች ስም የሚያንቀሳቀሷቸው ተቋማት ተለይተው እንዲታወቁ ምርመራ መጀመሩን የተሰማው JFBB በተባለው ኩባንያ ስም የተገነባውና ግንባታው የተጠናቀቀ የሚገኘው ባለ 11 ፎቅ ደብል ትሪ ሆቴል ቅድሚያ ትኩረት ውስጥ መግባቱ ተመልክቷል። ቦሌ አውሮፕላን ማረፊያ አካባቢ የተገነባውና 106 መኝታ ክፍሎች ያሉት ይህ ሆቴል በባለቤትነት የተመዘገበው አቶ ተካስፋ በተባለው ግለሰብና በቤተሰባቸው ስም እንደሆነ ታውቋል። ሆቴሉ 70% በአቶ ተካስፋው እንዲሁም 30% በባለቤታቸው በወይዘሮ ፍቅረ ማርያም በላይ መያዙንና በሰነዶች መመዝገቡን ምንጮች ገልጻሉ። መርመራ ወግለሰቦቹ የሀብት ምንጭና በአቶ በረከት ስምኦን ግንኙነት ዙሪያ የሚያተኩር እንደሆነም ከመረጃው ለማወቅ ተችሏል። የሆቴሉ ባለቤት ሆነው የተመዘገቡት አቶ ተካስፋው ረዳት አቃቤ ሕግ ሆነው በሕግ ሙያ ውስጥ የቆዩ መሆናቸው ታውቋል። በኮሬና ጉጂ የኦሮሞ ብሔር ተወላጆች መካከል ተነስቶ የነበረው ግጭት መቀጠሉ ተሰምቷል። የኢሳት ምንጮች እንደገለጹት በደቡብና ኦሮሚያና ክልሎች አዋሳኝ ድንበሮች በመወሰን ማካለል ሰበብ የአካባቢው ባለስልጣናቶች ያቀናበሯቸው ግጭቶች ለአያሌ ዜጎች ሞትና መፈናቀል ምክንያት ሆነዋል ተብሏል። በደቡብ ኮሬና በጉጂ ኦሮሞዎች መካከል በተከሰተው ግጭት ከመኖሪያ ቀያቸው የተፈናቀሉ የአካባቢው ነዋሪዎች ለከፍተኛ ስቃይና ችግር መዳረጋቸው ተገልጿል። የአካባቢው ምንጮች እንደሚሉት ለዘመናት ተከባብረው ተዋደውና ተዋልደው ይኖሩ የነበሩ እነዚሁ ብሔረሰቦች በባለስልጣናት ልዩ ትዕዛዝ በቡሌ የሆራና ሻኪሱ አካባቢ ከነበሩበት ቀይ ተፈናቅለዋል። ንብረታቸውንም ተዘርፈዋል። ከተፈናቃዮች መካከልም ታዳጊ ህጻናት፣ ነፍሰ ጡሮች፣ የሚያጠቡ እናቶችና አቅመ ደካማ አዛውንቶች እንደሚገኙበት የዓይን እማኞች ገልጸዋል። እስካሁንም ድረስ ተፈናቃዮቹን ወደ ቀያቸው የመመለስም ሆነ በተጠለሉበት ጣቢያቸው በቂ እርዳታ እየተደረገላቸው አለመሆኑም ታውቋል። አቶ በቀለ ገርባ በዋስትና እንዲወጡ በጠቅላይ ፍርድ ቤት የተሰጠው ትዕዛዝ ታግዷል። የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዚዳንት አቶ በቀለ ገርባ በዋስትና እንዲወጡ በጠቅላይ ፍርድ ቤት የተሰጠው ትዕዛዝ ታገደ። በእስር ቤትም እንዲቆዩ ተወስኗል። እርምጃው የተወሰደው ቤተሰቦቻቸው የተጠየቀውን ዋስትና ሟልተው ይፈታሉ ብለው በሚጠብቁበት ወቅት እንደሆነም ታውቋል። የአቶ በቀለ ዋስትና መታገዱን ይፋ ያደረገው የህወሓቱ የፈርጥ ንብረት የሆነው ሬዲዮ ፋና ነው። ሰኞ ጥቅምት 22/2010 በፌዴራል ጠቅላይ ፍርድ ቤት የ30,000 ብር ዋስትና ጠርተው እንዲወጡ የተወሰነላቸው አቶ በቀለ ገርባ ከሁለት ቀናት በኋላ ዋስትናቸው በሰበር ሰሚ ችሎት እንዲታገድ መገለጹ ከሀገሪቱ ወንጀለኛ መቅጫ ህግ አንጻር ህገ ወጥ ነው ሲሉ የህግ ባለሙያዎች በመተቸት ላይ ናቸው። ዋስትናው የተፈቀደው በፖለቲካ ውሳኔ ነው የሚሉት ወገኖች ደግሞ ዋስትናው የሚታገደው በተመሳሳይ በፖለቲካ ውሳኔ ነው የሚል አስተያየት ሰጥተዋል። አቶ በቀለን መፍታት የፖለቲካ ውጥረቱን ያረግባል የሚለው አካል በዋስትና እንዲወጡ ሲፈልግ ፍርድ ቤቱን መጠቀሚያ እንዳደረገ ሁሉ ዋስትናው እንዲነሳ የተንቀሳቀሰውን ሌላ ቡድንም በተመሳሳይ ፍርድ ቤቱን መጠቀሙን ያስረዳሉ። የአሜሪካ ምክር ቤት ኤችአር 128 ህግ ውሳኔን በአስቸኳይ እንዲያጸድቅ ማይክ ኮፍማን ጠየቁ። ኤችአር 128 በመባል የሚታወቀና በኢትዮጵያ የሰብአዊ መብት እንዲከበር እንዲሁም ሁሉን አቀፍ መንግስት እንዲቋቋም የሚጠይቀውን ህግ ውሳኔ የአሜሪካ ምክር ቤት በአስቸኳይ እንዲያጸድቅ የኮሎራዶ ተወካይ የሆኑት ማይክ ኮፍማን ጠየቁ። ማይክ ኮፍማን ሰሞኑን በምክር ቤት ስብሰባ ላይ ባደረጉት ንግግር ምክር ቤቱ ህግ ውሳኔውን እስካሁን ማዘግየቱ እጅግ ያሳዘናቸው ጉዳይ መሆኑን ገልጸዋል። በኮሎራዶ የስድስተኛው የምርጫ ክልል ተወካይ የሆኑትና ከኢትዮጵያውያን ጋር በሰብአዊ መብትና ዲሞክራሲ ጉዳዮች ላይ በቅርበት በመስራት የሚታወቁት ማይክ ኮፍማን በምክር ቤቱ ስብሰባ ላይ ባደረጉት ንግግር ምክር ቤቱ ህገ ውሳኔውን እስካሁን ማዘግየቱ እጅግ ያሳዘናቸው መሆኑን ጠቅሰዋል። አሜሪካ ህገ ውሳኔውን በማሳለፍ ኢትዮጵያ ውስጥ ለውጥ እንዲመጣ ተባባሪ መሆን ትችላለችም ብለዋል። ተወካዩ አክለውም አሜሪካ ያሏትን ተቋማት በመጠቀም በኢትዮጵያ የተሻለ ለውጥ እንዲመጣ ማገዝ ይገባታል ሲሉም አጽንኦት ሰጥተዋል። ውሳኔውን ማጽደቅ አስፈላጊ የሚሆነውም ለዚህ ነው ሲሉ ጨምረው ተናግረዋል። በኢትዮጵያ ያለው አገዛዝ አሉ ማይክ ኮፍማን፣ በሀገሪቱ እየተጠየቀ ያለውን ለውጥ ከማምጣት ይልቅ ዋሽንግተን ዲሲ ውስጥ ሎቢስቶችን ወይም ጎትጓቶችን በመቅጠር የምክር ቤት አባላት ስለ ሀገሪቱ መልካም አመለካከት እንዲኖራቸው የህዝብ ግንኙነት ስራ በመስራት ላይ ተጠምዷል ብለዋል። በኢትዮጵያ ያለው አገዛዝ ይህን ከማድረግ ይልቅ በሀገሪቱ ያለውን የሰብአዊ መብት ጥሰትና ዲሞክራሲ ጦት ችግሮችን መፍትሄ ቢሰጥ ይሻል ነበር ብለዋል። ግሎባል አሊያንስ ለኢሉባቡር ተፈናቃዮች የላከው ገንዘብ ለተፈናቃዮቹ እንዳይደርስ መከልከሉ ተዘገበ። በቅርቡ በኢሉባቡር ዞን በተፈጠረው ግጭት ለተፈናቀሉ ዜጎች ግሎባል አሊያንስ የላከው ከግማሽ ሚሊዮን ብር የሚበልጥ ገንዘብ ለተፈናቃዮቹ እንዳይደርስ መከልከሉ ተዘገበ። በመላው ዓለም በኢትዮጵያውያን ላይ የሚደርሱ ችግሮችን ለመታደግ የተቋቋመው ዓለም አቀፍ ትብብር ለኢትዮጵያ መብት ግሎባል አሊያንስ የኢሉባቡር ተፈናቃዮችን ለመታደግ የላከው 700,000 ያህል ብር ለማድረስ የሄዱ ሰዎች ያለ ውጤት አካባቢው እንዲለቁ ተገደዋል። በኢሉባቡር ዞን በተፈጠረው ግጭት የተፈናቀሉ ወገኖችን ለመታደግ ዓለም አቀፍ ትብብር ኢትዮጵያ መብት ግሎባል አሊያንስ የላከውና 25000 የአሜሪካን ዶላር ወይም 700000 የሚገመተው ኢትዮጵያ ብር ለተፈናቃዮቹ ለማድረስ የተንቀሳቀሱት በሀገሪቱ በህጋዊ መንገድ የሚንቀሳቀሱ ፓርቲ ተወካዮች መሆናቸው ታውቋል። በመያድ የህዝብ ግንኙነት ኃላፊ በአቶ አዳነ ጥላሁን የተመራውና አራት አባላት የተከተቱበት የመያድና ሰማያዊ ፓርቲ ተወካዮች ገንዘቡን ለተፈናቃዮቹ ለማድረስ የልባቡር ዞን መጥቶ ከተማ ከገቡ በኋላ ተፈናቃዮቹ ወዳሉበት እንዳይደርሱ መከልከላቸውን መረዳት ተችሏል። በሌላ ዜና በኢልባቡር ለተፈናቀሉ ወገኖች የተሰበሰበው ዳታ ገንዘብ መታገዱ ተሰምቷል። በኢልባቡር መጥቶ ከሳምንት በፊት በተነሳ ግጭት ለተፈናቀሉና በመጣለያ ጣቢያ ለሚኖሩ ዜጎች ድጋፍ ለማድረግ በተቋቋመ ኮሚቴ አማካኝነት የተሰበሰበው የዳታ ገንዘብ ከደህንነት መስሪያ ቤት በወጣ ቀጥተኛ ትዕዛዝ መታገዱ ተሰምቷል። ከ1500 በላይ ለሚሆኑ ለነዚህ ተፈናቃዮች የተሰበሰበው ገንዘብ በኢትዮጵያ ንግድ ባንክ 4 ኪሎ ቅርንጫፍ በተከፈተ ሂሳብ ቁጥር የተቀመጠ መሆኑን ሲታወቅ በአራት ቀን ውስጥ ከ100000 ብር በላይ መሰብሰቡን የተገኘው መረጃ አመልክቷል። ኮሚቴዎቹ ገንዘቡ የታገደበት ምክንያት ለማጣራት ወደ ባንኩ ቢሄዱም ያገኙት ምላሽ ራፍት ላይ የነበሩ የባንኩ ስራ አስኪያጅ ለዚህ ጉዳይ ወደ ስራ እንዲገቡ ከደህንነት መስሪያ ቤት ተጠጥዛዝ መሆኑና ስራ አስኪያጁም በሁኔታው መደናገጣቸውን ተናግረዋል። ጉዳዩ ይመለከተዋል ወደ ተባለው ጠቅላይ አጋቢ ህግ የተጓዙት የኮሚቴው አባላትም ባለስልጣናቱ የሉም የሚል ምላሽ ማግኘታቸውን ተናግረዋል። ወደሚመለከተው አካል ሁሉ እንሄዳለን የሚሉት የኮሚቴው አባላት ገንዘቡን የሰበሰብነው ስርዓቱ እንዲገለገልበት ሳይሆን ለተጎዱ ወገኖቻችን ለመርዳት ነው ብለዋል። በኤርትራ አስመራ ለተቃውሞ የወጡ ተማሪዎች በፖሊስ ተኩስ መበተናቸው ተሰምቷል። በአስመራ ከተማ ለተቃውሞ የወጡ ተማሪዎች በፖሊስ ተኩስ መበተናቸውን ዓለም አቀፍ ሚዲያዎች ዘግበዋል። በከተማው የተሰማውን ተኩስ ተከትሎ የአሜሪካ መንግስት በዛ ለሚገኙ ዜጎቹ ማስጠንቀቂያ ማስተላለፉም ተዘግቧል። የተቃውሞ መነሻ የኮሚኒቲ ትምህርት ቤቶችን ወደ ህዝብ ትምህርት ቤት ለመቀየር ከተያዘ ቅድ ጋር የተገናኘ መሆኑም ተዘግቧል። በተኩሱ የሞተም ሆነ የቆሰለ አለመኖሩ ሲታወቅ የኤርትራ መንግስት ከሶስት ዓመት በፊት ተግባራዊ ለማድረግ ያቀደውን የማህበረሰብ ትምህርት ቤቶችን ወደ ህዝብ ትምህርት ቤት የመቀየር እርምጃ ተግባራዊ ማድረግ መጀመሩ ለተቃውሞ ምክንያት መሆኑ ታውቋል። ከሶስት ዓመት በፊት የወጣውን እቅድ ወደ ተግባር የመቀየሩ እርምጃ በአስመራ ከተማ የሚገኘውንም የሙስሊም ትምህርት ቤት ወደ ህዝብ ትምህርት ቤት የመቀየሩ እርምጃን በተመለከተ ከአስር ቀናት በፊት እንደ አውሮፓውያን አቆጣጠር ጥቅምት 15 2017 በተጠራ ስብሰባ ላይ ትምህርት ቤቱ የበላይ ጠባቂ ሐጂ ሙሳ መሐመድ ኑር የተቃውሞ ድምጽ በማሰማታቸው በማግስቱ እንዲታሰሩ መደረጉ ተዘግቧል። እሳቸው መታሰር ደግሞ በከተማዋ ለተቀሰቀሰው ተቃውሞ ምክንያት መሆኑን ዘገባዎች አመልክተዋል። በሰሜናዊ አስመራ ክፍል የሚገኙ ሙስሊሞች ትምህርት ቤቶች ተማሪዎች ሐጂ ሙሳ መሐመድ እንዲፈቱ በመጠየቅ ሰሞኑን ከሰዓት በኋላ የጀመሩ ተቃውሞ ለግጭቱ ምክንያት መሆኑ ታውቋል። የከተማው የጸጥታ ኃይሎች ሰልፈኞችን በዱላ ለመክታት ያደረጉት ሙከራ የድንጋይ አጸፋ ማስከተሉን ዘገባው ሲያመለክቱ የጸጥታ ኃይሎቹ ከዱላ ወደ ተኩስ በመሻገር ሰልፈኛውን የበተኑ ሲሆን ይህንንም የሚያሳዩ ቪዲዮዎች በማህበራዊ ሚዲያዎች ተሰራጭተዋል። ታዋቂው ገጣሚና ጋዜጠኛ ሰለሞን ደርሳ ከዚህ ዓለም በሞት ተለይቷል። ታዋቂው ገጣሚና ጋዜጠኛ እንዲሁም የፍልስፍና መምህር ሰለሞን ደርሳ ከዚህ ዓለም በሞት ተለየ። ሰለሞን ደርሳ ከዚህ ዓለም በ80 ዓመቱ በሞት የተለየው በስደት በሚኖርበት አሜሪካ ሚኒሶታ ግዛት ሚኒያፖሊስ ከተማ መሆኑ ተዘግቧል። ልጅነት ዘበት ልፊቱ ወለሎታትና የናይጄሪያው ጻፊ ወለሲወንካ ስብስብ ስራዎቹን ጨምሮ 3 መጻሕፍትን ለአንባቢያን ያበረከተው ሰለሞን ደርሳ የአንድ ልጅ አባት እንደነበር ተዘግቧል። ገጣሚና ጋዜጠኛ እንዲሁም የፍልስፍና መምህር የነበረው ሰለሞን ደርሳ የተወለደው በ1930 በምዕራብ ወለጋ ግምቢ አቅራቢያ ጩታ በተባለች መንደር መሆኑን የህይወት ታሪኩ ያስረዳል። በ80 ዓመቱ ከዚህ ዓለም በሞት የተለየው ሰለሞን ደርሳ በልጅነት ዘበት ልፊቱ ወለሎልታ የተባሉ ሁለት የግጥም ስራዎቹን አበርክቷል። በተለይም ልጅነት የተሰኘችው የግጥም መድበሉ ከይዘት ይልቅ ቅርጽን የመረጠበት እንደነበር ባለሙያዎች ይናገራሉ። ሰለሞን ደርሳ በፍልስፍና ትምህርቱና አስተምህሮቱ ቢታወቅ እንደነበር ሲገለጽ፣ ሰለሞን ደርሳ በኢትዮጵያ ሬዲዮ በእንግሊዝኛ ዜና አንባቢነት ከተቀጠረበት ጊዜ አንስቶ በአማርኛና በእንግሊዝኛ በሚታተሙ መጽሔቶችን በርካታ ጽሁፎችን አበርክቷል። በኢትዮጵያ ሬዲዮ እስከ ምክትል ዋና ስራ አስኪያጅነት ደረጃም ደርሶ እንደነበር ሲገለጽ፣ በ1965 ለትምህርት ወደ ፈረንሳይ ያቀናው ሰለሞን በ1980 ወደ አሜሪካ በማምራትም ፍልስፍናን በሃይማኖት ንጽጽር ዲግሪውን ከያዘ በኋላ በሚኒሶታ ዩኒቨርሲቲ ሲያስተምር ቆይቷል። ስለ ሰለሞን ደርሳ የግጥም ችሎታ በህይወት በነበረ ጊዜ ምስክርነቱን የሰጠው ደራሲ ሰባት ገብረ እግዚአብሔር ሰለሞን ማለት ድንቅ ችሎታ ያለውና የግጥም ጥበብ የተካነ ባለሙያ ሲል ገልጾታል። በህመም ምክንያት ማስተማሩን ያቆመው ሰለሞን ደርሳ ከረጅም ጊዜ ህመም በኋላ በተወለደ በ80 ዓመቱ በሚኒሶታ ከተማ ማረፉን ቤተሰቦቹ አስታውቀዋል። በሌላ ዜና ኮሎኔል ጋዲሳ ኩማም ከዚህ ዓለም በሞት መለየታቸው ተዘግቧል። የመጀመሪያው የኢትዮጵያ አየር ኃይል አውሮፕላን ከስዊድን ወደ ኢትዮጵያ ከሌሎች 3 ኢትዮጵያውያን ጋር እያበረሩ የገቡት ኮሎኔል ጋዲሳ ጉማ ከዚያ ለመሞት ለይተዋል። በተለያዩ ዓለም አቀፍ ተቋማት ውስጥ የበረራት ምርትን የተከታተሉትና የመጀመሪያው አብራሪ ክንፍ ያገኙት ኮሎኔል ቀዲሳ ጉማ የቀዳማዊ ኃይለ ሥላሴ ክብር ተሸላሚ እንደነበሩ ተዘግቧል። 35 ዓመታትን በአየር ኃይል ውስጥ ያገለገሉት ኮሎኔል ቀዲሳ በክብር በጡረታ ከተሸኙ በኋላ በሌላ ዘርፍ ሀገሬን ለአገልግል በማለት በተለያዩ ዓለም አገራት ሲዘዋወሩ ተመለከቱትን የሆቴል ሥራ በዘመናዊ መልክ በሀገራቸው ለመገንባት በማቀድ መስቀል ፍላወር ሆቴልን በአዲስ አበባ መክፈታቸው ተዘግቧል። በሆቴል ሥራ ለአንድ ዓመት ከገለገሉ በኋላ የደርግ መንግሥት ሲወድቅ ለ8 ዓመታት በእስር ቤት እንዲቆዩ ተደርገዋል። በሀገራቸውን በቅንነት ያገለገሉት ኮሎኔል ቀዲሳ ጉማ የአሁኑ ሥርዓት ባደረሰባቸው ጫና ለስደት ተዳርገው ኑሯቸውን በአሜሪካ ካሊፎርኒያ አድርገው እንደነበር ሲገለጽ፣ ኮሎኔል ቀዲሳ ጉማ ባደረባቸው ምክንያት በሕክምና ሲረዱ ቆይተው በ96 ዓመታቸው መሞታቸው ተዘግቧል። የሳምንቱ አበይት ዜናዎች ተጠናቀዋል። መልካም ቆይታ። አድማጮቻችን ፕሮግራማችን ቀጥሏል። እንግዲህ አሁን ደግሞ እዚ በስቶክሆልም እና ካባቢው ለኢትዮጵያውያን የተለያዩ አገልግሎቶችን እየሰጠ የሚገኘው የኢትዮጵያ ኮሚኒቲ አለ። ኢትዮጵያ ማህበረሰብ ማለት ነው። በቀጣይ አንድ ፕሮግራም አለው ከሱ ጋር በተያያዘ። እንዲሁም ባሉት ወቅታዊ ሁኔታዎች አቶ አበራ አዳሙ እዚህ ስቱዲዮ ይገኛሉ። ከሳቸው ጋር ቆይታ እናደርጋለን። እንዴት አረፈድክ? አለናለን። እንግዲህ ኢትዮጵያ ኮሚኒቲ አሁን ዛሬ ምን እንደነጋገረው በቀጣይ አንድ ፕሮግራም የኢትዮጵያ ቀን ሚል ፕሮግራም እንዳዘጋጀ ያው በበራሪ ወረቀቶች በማስታወቂያዎች አይተናል። እሱ እንዳለ ሆኖ ወደሱ ከመሄዳችን በፊት የኢትዮጵያ ኮሚኒቲ አሁን ባለፈው ምርጫም ያካሄደበት ሁኔታዎች ነበሩት። እስቲ ጠቅላላ አድርገህ ከዛ እስካሁን ያለውን ነገር ብትነግረን።
አመሰግናለሁ። የኢትዮጵያ ድምጽ ሬዲዮ ምናልባት ከአሁን በፊት ዛሬ ባለፈው 2 ሳምንት ሆን እንደዛ ላቅም የአዲሱ የተመረጠው የኢትዮጵያ ኮሚኒቲ አመራር አባላት
ምክትሉ አቶ ማሞና የፋይናንስ ክፍል ኃላፊያችን ዶክተር እንዳለ በዚህ ሬዲዮ ቀርበው ስለነበረው አጠቃላይ ሂደት ማብራሪያ ሰጥተዋል። ምናልባት እንደው እኔም የሆነ ነገር ማለት ካለብኝ ምንድነው፣ ሁሉም ኢትዮጵያውያን እንደሚያውቁት ለረጅም ጊዜ ኢትዮጵያ ማዕከል አልነበረንም እዚህ በከተማችን። አሁን ግን በብዙ ጣውረድ አንድ ማዕከል አለ፣ አግኝተናል። ስራ እየሰራ ነው። ጥሩ አገልግሎት እየሰጠ ነው ያለው በተለያዩ በሐዘንም በደስታም። ከዛም አልፎ በመገናኛነትም ኢትዮጵያን ሲነፋፈቁም ተገናኝተው ሻይ ቡና እያሉ በባህላችን መሰረት የሚጫወቱበት ቦታ ተገይቷል። ያለ መጀመሪያ ላይ የነበረው የኮሚኒቲው አመራር በመተዳደሪያ ደንቡ መሰረት 2 ዓመት ነበር መስራት የነበረበት። ያስላለቀ የግድ ደንቡ መከበር ስለነበረበት እንደገና ለሁለተኛ ጊዜ ምርጫ ተደርጎ አሁን የጎደሉ ማመራሮች ነበሩ በተለያየ ምክንያት አሁን ግን የተሟላ አመራር ሰባት አባላት ያሉት ስራ አስፈጻሚ ኮሚቴ ሶስት አባላት ያሉት የቦርድ አባላትና የኦዲትና ቁጥጥር ኮሚቴ እንደዚሁ ሁለት አባላት ያሉት አስመራጭ ኮሚቴ ሶስት አባላት ያሉት እነዚህን አጠቃላይ ኮሚቴ አመራሮች መርጧል በጠቅላላ ጉባኤው ባለፈው ያን አድርጎ እንግዲህ ለሚከተለው ሁለት አመት ሊመሩት የሚችሉትን አመራሮች መርጧል። በዛም መሰረት ይሄ የተመረጠው አዲሱ አመራር የተለያዩ ስራዎችን እየሰራ ነው ያለው። ብዙ መስራት የሚገባቸው ስራዎች አሉ። አንዱ እና ትልቁ ይሄንን ኮሚኒቲ ከክራይ ከፍላል አሁን ያለንበት ቦታ በየወሩ ምን ከፍለው ብር አለና ያንን እስካሁን ድረስ የምን ከፍለው ካባሎቻችንና በቅርበት ከመናቃቸው ሰዎችና ከየግላችንም ያውጣጣን እና አባላት በሚያደርጓቸው አንዳንድ አስተዋጽኦዎች እስካሁን ድረስ እየተከፈለ ያለውና በዚህ መንገድ ሊቀጥል አይችልም ወደፊት በምን መንገድ መሰራት አለበት የሚል ሰፊ እቅድ አለ። የፋይናንስ ክፍላችን እየሰራው ያለው ያጠናው ያለው ነገር አለ። በዚህ ላይ ተነጋግረናል። እንደውም በዚህ አጋጣሚ የፕሮጀክት የመስራት አቅምና ችሎታ ያላቸው ኢትዮጵያውያን በዚህ ቢተባበሩን የፋይናንስ ክፍላችንን ወይም እኛን ኮንታክት ቢያደርጉን ቢደውሉልን እንነጋገራለን እንግዛም እንፈልጋለን። ምክንያቱም መንግስትን የመጠየቅ ግዳለን መብት አለን። እዚ ስዊድን እስከኖርን ድረስ በስዊድን ሀገር የስዊድን መንግስት የሚሰጠው ለነዚህ ለተለያየ ኮሚኒቲ ማህበረሰቦች የሚመደበው በጀት አለ።
በርካታ የጎረቤት ሀገሮችን ስናይ ኤርትራ፣ ሶማሊያ ወይም ሌሎች ሀገሮች አንድ እንደውም አንድ ኮሚኒቲ አይደለም ያላቸው ስናቅ በየኮሚዩኑ ብዙ ነው ያላቸው እና እዛ ደረጃ እንኳን ባንደርስ አንዱን እንኳን እናጠነቅርበት ማለት ነው።
እና ያ ያንን ለማድረግ እንዳልኩ ይሁን የተመረጠው ኮሚቴው አዲስ ነው ኦሬዲ እነዚህ ነገሮች ጀምሯል። በዚህ አጋጣሚ አሁን አንተ እንዳልከው ለዚህ ለኮሚኒቲያችን እገዛ ሊያደርጉልን የሚችሉ የተለያዩ ኦርጋናይዜሽኖች ወይም ድርጅቶች ካሉ መንግስትም ከሆነ የስዊድን መንግስት ወይም ኮሚዩኑም ከሆነ ኮሚዩን ይህንን አጥነቶ በሚገባ በጀት ሊጠይቅ የሚችልና ዘላቂ የሆነ ቋሚ የሆነ ገቢ እንዲኖር የማድረግ ስራ መሰራት አለበት። ይሄ በኮሚቴ ደረጃ የሚሰራ ነው እየተሰራንበት ነው ያለው። ያስከሚሆን ግን እንደምታውቀው ይሄ ጊዜ ይወስዳል። ይህንን ጊዜ ስንጠብቅ ኪራው ወይም ደግሞ የምናወጣቸው አንዳንድ ወጪዎች ግን ጊዜ አይሰጡንም ለኛ። የግድ በቀኑ ነው መደረግ ያለበት። ያንን ለማድረግ የግድ ማህበረሰባችንን የኮሚኒቲና አባላት በተለያዩ እንቅስቃሴዎችና መዝናኛ ፕሮግራሞች በማዘጋጀት የተወሰነ የገንዘብ ማሰባሰብ ስራ መስራት አለበት። እስካሁንም ድረስ የመጣ ነው በዛ መንገድ ነውና አሁንም እንደዚህ ኢትዮጵያውያንን አገናኝተን እንዲህ አይነቱን ስራም ለመስራት በዛ በዋናነት ደግሞ አሁን ለምሳሌ ኖቬምበር 25 ቅዳሜ ቀን ነው የሚሆነው ከ13 ሰዓት ጀምሮ እስከ ፈልገን ሰዓት ማምሸት እንችላለን። በማዕከላችን ተገናኝተን እየተጫወትን ኢትዮጵያን የምናስብበት ቀን ነው። እኛ ኢትዮጵያ ቀን ነው ያልነው። ኢትዮጵያ ቀን ስንል ይሄ ኖቬምበር 25 የተለየ የኢትዮጵያ ቀን ታሪካዊ ስራ የተሰራበት ወይም የሆነ ክስተት የተከሰተበት ቀን ነው ብለን አይደለም። ግን ቢያንስ የዛለት ኢትዮጵያን ይገናኙና ኢትዮጵያን እናስባት ኢትዮጵያን አስበን በሂደቱ ግን ምናልባት እዚህ ሀገር እስካለን ድረስ በየአመቱ ኢትዮጵያ ቀን እናከብርበትን ቀን መምረጥ የማህበረሰቡ ጉዳይ ነው የሚሆነው። አሁን እኛ ይሄንን ኖቬምበር 25ን የመረጥንበት አንዱ ትልቁ ምክንያት አንደኛ ስላልተያዘ ነው። እንደምታውቀው በዚህ በከተማችን ብዙ እንትኖች አሉ፣ እንቅስቃሴዎች አሉ፣ አክቲቪቲዎች አሉና ሁሉም ወሩ መጨረሻ ላይ ቅዳሜ ይያዛል። እና ስንፈልግ ኖቬምበር 25 አልተያዘም። ሰው ግድ የለም ኢትዮጵያ ቀንን በለው ኢትዮጵያን እናስባት፣ ስለ ኢትዮጵያን ዘምር፣ ስለ ኢትዮጵያን እንነጋገር፣ እግረ መንገዳችንን የኢትዮጵያንና የስዊድንንም ግንኙነት ቢቻል በዶክመንታሪ ሊያሳይ የሚችል እኛም ብቻም ሳይሆን ኢትዮጵያንም ብቻም ሳይሆን ስዊድኖችንም ጋብዘን የኢትዮጵያና የስዊድን ግንኙነት እንዴት ነበር ወደፊት አሁንስ በምን ሁኔታ ነው ያለው ወደፊትስ እንዴት ነው የሚቀጥለው የሚል ፕሮግራም አዘጋጅተን በእግረ መንገዳቸውንም ኢትዮጵያውያን መጥተው ዛ ይጫወቱ እንጫወት እንገናኝ ከሚል ነው። ኖቬምበር 25 ቅዳሜ ቀን ይሄን ፕሮግራም ያዘጋጀነው አላማው ይሄ ነው። አንዱ ኢትዮጵያን ማሰብ ነው። ከዛ በኋላ ምናልባት በየአመቱ ደግሞ ኢትዮጵያን ቀን እናክብር ካልን የትኛው ቀን ነው የሚከበረው? የታሪክ ባለሙያዎች እስቲ ቀኖችን አንጻጥረው አጥንተው ከነ ምክንያታቸው ያቀርቡልን። ምክንያቱም ኢትዮጵያዊነታችን ሁላችንንም አንድ የሚያደርገን የትም ብንሄድ የሚለቀን ነገር አይደለም የሆነው። አሁን ኢትዮጵያ ምሎ በስቷል። በነገራችን ላይ በዛም ደስተኛ ነኝ። በተለይ ወጣቱ ትውልድ የሚያድነው ኢትዮጵያ መሆኑ ገብቶታል ወጣቱ ትውልድ እስከ አመራር ያሉት ያረጁት ሌሎች ተዋቸው እስከና ሩቅ ያመልካከታቸው ይሄዳሉ እና ይሄ ባለበት ሰዓት ደግሞ እዚህ ሀገር ላሉ እዚህ ሀገር ለተወለዱ ወጣቶች ወጣት ሆነው ኢትዮጵያዊ አይደለም ተብለው ለተሰደዱ ወጣቶች ኢትዮጵያዊነትን ማስተማር ምን ይችላል በእንደዚህ አይነት አጋጣሚዎችን መጠቀም አንዱ የኮሚኒቲ ትልቅ ስራ ነው። አንዱ የኮሚኒቲ ትልቅ ስራ በነገራችን ላይ የሀገርን ታሪክ ባህል ቅርስ መጠበቅ ነው። ከዛ በኋላ ከዛ ያልፍና እንደገና ወደ ልማት ውስጥ ሁሉ ይገባል። ወደ ሰብአዊ መብት ክርክር ውስጥ ሁሉ ይገባል። ዲሞክራሲያዊ ባህል እንዲዳብር ወደ ማድረግ ነገር ውስጥ ሁሉ ይገባል። የመጀመሪያው ትልቁ ስራው ግን የሀገርን ባህል ታሪክ አንድነት እምነት መጠበቅ እና ለሚቀጥለው ትውልድ ማስተላለፍ ስለሆነ አላማው ያ ነው። እና በዚህ አጋጣሚ ብዙ ኢትዮጵያውያን በተለይ በታሪክ ባለሙያዎች እዚህ ሀገር ብዙ የቆዩ ሰዎች የኢትዮጵያና የስዊድንን ግንኙነት እናውቃለን የሚሉ ሰዎች እድሜ ጠገብ የሆኑ ሰዎች በዚህ ጉዳይ ላይ ሊተባበሩን አደራ እንላለን። በኢትዮጵያ አምላክ እንጠይቃለን።
በኖቬምበር 25ቱ ምን የተዘጋጀ ነገር አለ? አይ ቲንክ ትኬቱም ነገሮች የተዘጋጁ መስለኛል። እንዴት ትኬቱ ቀድሞ እንዲሰራጭ የሚደረግበት መንገድ አለ? ትኬቱ ዋጋ የት ይገኛል? እና እስቲ እሱን ነገር
ጨምር። ልክ ነው። ትኬት አለን 200 ክሮነር ነው። በጣም ትንሽ ብር ነው ለአንድ ተቋም። 200 ክሮነር ትኬቱን ገዝቶ የመጣ ሰው ምሳ በነጻ ይበላል። ከምሳ ጋር ማለት ነው። እና ሁለት ትኬት ገዛ ማለትም አይቻልም።
ራሱን ሰርቭ አደረገ
ነው የሚባለው። እና ይሄ ለኮሚኒቲው የሚሰጠው ጥቅም አለ።
ኦፍ ኮርስ
ለግለሰቡም እኔ ጥቅም ነው ብዬ ነው የማየው። በአንድ በኩል ምሳውን ይበላል፣ በሌላ በኩል ደግሞ ኢትዮጵያዊነቱን መጥቶ ይገልጻል። በ200 ክሮነር ኢትዮጵያዊነቱን ገለጸ እዛ ቦታ ላይ መጥቶ ማለት ነው። እቤት ተቀምጠን
ሽጊዜ ኢትዮጵያ ከዛ በላይ አውጥተህ ብቻ አንድ
ታቆ የለ እንዴ? አንድ ሱዲሽ ስንገባ አንድ ቢራ ለመጠጣት ስንት እንደምንከፍል ታውቃለህና 200 ክሮነር ነው ትኬቱ። እዛው ተቋንቱ ማከሉ ይገኛል። ሌሎችም ሰዎች ያስተራጫሉ። በእናንተም በኩል በተከታታይ ማስተዋቂያዎች እንዲነገሩን በዚህ አጋጣሚ ተሳስበው እንዳለው በተለይ ቦርቦሪ ስፕላን 58 የሚገኘው ኢትዮጵያ ሴንተር ትኬቱ አለን። እያዞሩም የሚሸጡ ልጆች አሉ።
ቀደም ብለውም እየሄዱ ያዩ
ተጀምሯል። አሁን ኦሬዲ መሸጥ ተጀምሯል። ማስተራጨት ተጀምሯል። ሰዎች እስቲ ይምጡ ለሁለት ሶስት እስከነ ቤተሰባቸው እስከነ ልጆቻቸው እየመጡ እየገዙ በዛን ቀን ቢመጡና ለማዕከሉም የበኩላቸውን ድርሻ እንዲወጡ አደራ እንላለን። በዚህ አጋጣሚ አባላት መስገባም ተጀምሯል። አባላት መታወቂያ አሁን እያዘጋጀን ነው፣ በቅርብ እንለቃለን። ለአባልነትም ሰው ይመዝገብ። ኢሜሎች ተበትነዋል። ኢሜል ያላችሁ ሰዎች ኢሜላችሁን ቼክ ያድርጉ። የብዙ ሰዎች ኢሜል ዝርዝር አለና በዛ ኢሜል ተደርጓል። ምናልባት አንዳንዶች ኢሜላቸው እንግዲህ ወይ ዲአክቲቬትድ ሆኗል እንዴት እንደሆነ አላውቅም፣ የተወሰኑት አልደረሰም የሚል መልስ አለ። አብዛኛው ግን ድርሶታል የሚሄዱ። ከዛ በተጨማሪ ደግሞ ቫይበር ላይ ቴክኖሎጂው ተቀመናል ያለው 100 ከዛም 130 140 ያለበት ቫይበር ግሩፕ ላይ ተበጥቷል።
ዘመን አዎ ማለት ያመቀየረ መንገዶች አሉ።
አልሰማሁም የሚለው ነገር አይሰራም ማለት ነው። እንዴ በአንድ ወይ በሌላ መረጃው እየተሰራጨ ነው ያለው ማለት ነው።
አዎ እና በስተመጨረሻ እስቲ ምን ማለት ይቻላል? በአጠቃላይ
እንገናኝ ነው። ኖቬምበር 25 ቅዳሜ ከ13 ሰዓት ጀምሮ ኑ እንገናኝ። ስለ ኢትዮጵያ ምን ሰማችሁ ብዙ ነገሮች ይኖራሉ፣ የተለያዩ ዝግጅቶች ይኖሩናል። እዛ ቦታ ላይ አዲሱንም አመራር ለማህበረሰቡ እናሳውቃለን። በእርግጥ በጠቅላላ ጉባኤ ነው አዲሱ አመራር የተመረጠው፣ ግን ምናልባት በዛን ቀን ያልመጡ ይመጣሉ ያያሉ። ማዕከሉን ያላዩም ሰዎች ካሉ ማዕከሉን ይምጡና ይዩት። በአጠቃላይ ስለ ኢትዮጵያ ምን ዘምርበት ቀን ነው የሚሆነው። በተቻለን መጠን ኢቭን የዛለት ራሱ ምናቀርባቸው ጣመ ዜማዎች ስለ ኢትዮጵያ የሚዘምሩ ነው የሚሆኑት። ኢትዮጵያን የሚያስተውሱ፣ ኢትዮጵያዊነታችንን የሚያጠነክሩ
ለየት ያለ ዴኮሬተድም ሊሆን ይችላል።
አዎ አለ አለ ኦሬዲ ስራ የጀመሩ ልጆች አሉ። እንደውም በዚህ አጋጣሚ የኢትዮጵያና የሱዳንን ታሪክ የሚያውቁ ሰዎች ቢደውሉልን ከቀደም ሲል ጀምሮ ኢትዮጵያና የሱዳን ታሪክ ከ50 አመት ከ60 አመት ከ70 አመት በፊት የጀመረ ታሪክ መቼ ነው የጀመረው እንዴት ነው የጀመረው ወዘተ የሚለውንም ራሱ አጠር ባለ ዶክመንተሪ ማዘጋጀት ፈልገናል። አንዱ የኮሚኒቲው አላማ ያ ስለሆነ፣ ምክንያቱም ሱዳን አገር እስካለን ድረስ ከሱዳን ማህበረሰብ ጋር ያለንን ጥንካሬ በሚገባ ለመጠቀምና ለማጠናከር አጀማመራችንን ማወቅ አለብን። ከመሰረቱ ሲጀምሩ አንድ ነገር ጥሩ ይሆናል፣ ለሚቀጥለውም ጥሩ ይሆናልና እዚህ የተወለዱ ኢትዮጵያውያን ልጆች በአገራቸው ፕራውድ እንዲሆኑ የኢትዮጵያ እና የሱዳን ግንኙነት የተጀመረው እንደዛሬው በአሳይለም ኬዝ አይደለም ወይ በጥገኝነት ፍለጋ አይደለም በዲፕሎማሲ ነው በጋራ ጥቅም ላይ የተመሰረተ አጼ ኃይለ ሥላሴ ንጉሱ ሲመጡ እዚ እጅ የነሱ ነበር የሚከበሏቸው የነበረው ያን ያህል ታሪክ ያን ያህል የሚያኮራ ታሪክ ያለን ህዝቦች ነን እኛ እንጂ እንደዛሬ በመከራ በሳራ በረሃ አቋርጦ በሜዲትራኒያን አድርጎ በመቶ እጅ ሰጥቶ በተመሰረተ ግንኙነት አይደለም ኢትዮጵያና ማንንም አፍሪካዊ ዲፕሎማሲያዊ ግንኙነት ሳይጀምር የመጀመሪያው ሱዳን የገባ ኢትዮጵያ ነው። ይሄን የመሰለ እንቁ የሆነ ታሪክ ይያለን ግን ዛሬ ውዳቂ ሆነን መታየት የለብንም። ይሄ ሊቆጨን ይገባል። ዝም ብሎ በየቤቱ ቁጭ ብሎ መብከንከን እኔ ጥቅም የሚኖር አይደለም።
ወጥቶ ሊሰሩት የሚችሉት ተቋማት አንዱ ኮሚኒቲ ነው። የሁለቱን ሀገር ህዝቦች ያለውን በታሪክ ሌሎች ፖለቲካው እንኳን ቢቀር ባሉ ብዙ ሴቶች አሉ። ብዙ የሚያግባቡ ነገሮች በዛ ነገሮች ላይ ብዙ ነገር ማድረግ ይቻላል። ስዊድኖች ደግሞ በተለይ በማህበር በተደራጅቶ በሚጠየቅ ነገር አብሮ እንደዚህ የሚደራጅን ኃይል በጣም የሚደግፉና የሚያበረታቱ ስለሆነ ያን ነገር እንጠቀማለን ማለት ነው። እንግዲህ ኖቬምበር 25 በሰፊው እንገናኛለን ማለት ነው። በተደጋጋሚ እንግዲህ ጊዜዎችም ስላሉ የቀረብን በዚህ ጉዳይ ላይ የበለጠ ውይይት እናደርጋለን። አሁን አመሰግናለሁ።
በጣም አመሰግናለሁ። እኔ ማስተዋቂያችንን እስከ ቀኑ እስከ ለቱ ድረስ አስተላልፉልን።
በትክክል አሁን እንደባባል
በቀጥታ እናንተም በተለይ በቲኬት ሽያጭና ስርጭቱ ላይ ሁላችሁም እርዱን። በቫይበር ላይ በፌስቡክ ላይ በመናደርጋቸው የማስተዋቂያ ስርጭቶች፣ የቅስቀሳዎች፣ የማነቃቃት ስራዎች በየግላችንም ሁላችሁም የበኩላችንን ድርሻ እንድንወጣ በተለይ ኢትዮጵያ ድምጽ ሬዲዮ ሁሉ ጊዜም ከዚህ ፈልጉ ጎን ስለሆነ
አድማጮች ከደወሉ እኛ እናገናኛለን። የሚያገኙበት መንገድ እንፈጥራለን። መልካም ቆይታ።
አመሰግናለሁ። የለሽ በሰፉ ዛሬ ተቋቋለ የለሽ በሰፉ እንግዲህ ክናት የቁራጭ በሽቴ
ሽልኝ የነበረሽ ሁሉን እንዳልነበር ሲሆን አይ የነበረሽ አይ እንዳልነበር ሲሆን
እንዴት እናታለን ከቤታችን ቋን
አድማጮቻችን ከዚህ ከኢትዮጵያ ድምጽ ሬዲዮ ፕሮግራማችን እንደቀጠለ ነው። አሁን ቃለ ምልልስ ለማድረግ እንግዳ መስመር ላይ ጋብዘናል። ምናልባት እስቲ የሚሰማ ከሆነ ሃሎ ጤና ይስጥልኝ። ሃሎ 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 ስማሮ ችግር አለው ማለት ነው። ላውዳር ገዲ ያን የሌሊ የየውን የልጅየም ለኛ ገለሽ ለኛየውን የልጅ እትምጨ ኮዲያ መቃብር የወዴ እትምጨ ኮዲያ መቃብር የወዴ ተተወለፈ Hello.
የተከደኑ አይኖቹን ገለጥ አድርጎ ለፊቱ የቆሙትን መነኩሴ ያየና ሰብለ አለ ጣር በሚጎትተው ድምፅ።
አድማጮቻችን ከኢትዮጵያ ሰው አግኝተን መስመር ላይ ነበር። በተለያየ ቴክኒክ ችግር መቅረብ አልቻለም። ይቅርታን ጠይቃለን። እንግዲህ ቀደም ባነሳናቸው እንግዳችን ጋር ልንነጋገር የነበረው በዚህ ቀደም ከዜና በፊት ባነሳነው በኢትዮጵያ ውስጥ ያለው አሁን እየተከሰተ ባለው ነገር በተለይ በኦህዴድ ዙሪያና በተዛማጅ ጉዳዮች ላይ ነበር። እንግዲህ ባለው ሰዓት ላይ እናንተም አሁን መደወል ስላላችሁ ተወሰኑ ቀሪ ሐሳቦች ካሏችሁ በተረፈ ግን እዚህ ለኢትዮጵያ ኮሚኒቲው ለማብራራት የመጣውን እንግዳይን እዚሁ ይዤው የራሱን ሐሳብ እስከዛ እየጠየቅኩ ቆያለሁ። እንዴት ነህ? እንግዲህ ያው የኢትዮጵያ ጉዳይ ያው የኢትዮጵያ ጉዳይ ነውና ሁሉንም ይመለከታል። ምናልባት አንድ ኢትዮጵያዊ እንደምትከታተል ተስፋለኝና ከሰሞኑ በኢትዮጵያ የተከናወኑ ያሉ ድርጊቶች አሉ። በተለይ ካለፉት 2-3 ወራት ወዲህ ቀደም ያነሳነው ከዜና በፊት በተለይ ኦህዴድ የኦሮሞ ህዝብ ዴሞክራሲያዊ ግንባር ኦህዴድ አመራሮች እየወሰዱት ያሉት አንዳንድ አካሄዶች አሉ እና እነዚህ አካሄዶች ደግሞ ድሮ ህወሓት የማይፈልጋቸው በፍጹምና ፍጹም መስማት ማየት የማይፈልጋቸው ነገሮች እየተከሰቱ ነው ያሉት። እንደዛ ነገሮች አሁን ህብረተሰቡ በተወሰነ በጥርጣሬ ያያያቸው አለ። በጥሩ ጎን አይደለም ይሄ አሁን የተነሳን ተቃውሞ ለማብረር ነው የሚሉ ብዙ መላምቶች እየተሰጡ ነው። አንተ ከየትኛው ግን?
ወል እኔ በጋታቪ ነኝ አስከኝ ነኝ በታውት ለኢትዮጵያ ኮሚቴ አንዳንድ ነገሮች ለማብራራት ነበረ። ግን እንዳልከው ነው የኢትዮጵያ ጉዳይ በየትም ይሄድን የት አብሮን ይሄዳልና እዚሁ ከያስከኝ መቼስ ከጋዜጠኛ ማምለጥ ከባድ ነው። አስተያየት ካልከኝ ይሄ አሁን አግራችን ውስጥ እየተካሄደ ያለው በወጣቱ በተለይ እየተነሳ ያለው በተለይ ደግሞ ተመልሶ ወደ ኢትዮጵያዊነት የሚሄድ ኢትዮጵያዊነት የውስጥ ስሜት ነው የእውነት ስሜት ነው የሚለው አሁን ትናንትና ሳዳምጥ ነበር አቶ ለማ መገርሳ የኦሮሚያ ክልላዊ መስተዳድር ፕሬዝዳንት ሊቀመንበር ባህር ዳር ላይ የተናገሩት። በመጀመሪያ ባህር ዳር ድረስ መሄዳቸው እኔ ካሁን በፊት የነበረ ፍልስፍና አለ አንድ ወደ ኋላ ሂጅ እንደ መናገር ካለብኝ በተለይ እነመለስ ያቀነቅኑት የነበረው የቅራኔ ትንታኔ አለ። ቅራኔ ሁለት አይነት ነው። የሚታረቅ ቅራኔ አለ፣ የማይታረቅ ቅራኔ አለ ይባላል። በዚህ በምስራቁ የቅራኔ አተናተን ፍልስፍና እነ ማርክሲዝም ሌኒኒዝም ፍልስፍና አንተ ምን ኮንትራ ምንድነው የአንታጎኒስቲክ ኮንትራዲክሽን እና ነን አንታጎኒስቲክ ኮንትራዲክሽን ብሎ በሁለት ነው የሚከፍሏቸው። ምን ማለት ነው? ለምሳሌ የገበሬውና የወዛደሩ ቅራኔ አለ በመብለቱ መካከል ግን ሊታረቅ ይችላል። ሁለቱም ጭቁን መደብ ናቸው ብሎ ነው የሚያስቡት። የወዛደሩና የካፒታሊስቱ ወይም የገበሬውና የፊውዳሉ ቅራኔ አይታረቅም ይግድ አንዱ መጥፋት አለበት ይሄ አንታጎኒስቲክ ኮንትራዲክሽን ነው ብሎ ነው የሚተነትኑት ያን ቅራኔ እነመለስ ይሄንን ካልባኒያ ያመጡትን ፍልስፍና ኢትዮጵያ ውስጥ ይዘው ገቡ ኢትዮጵያ ውስጥ ይዘው ገቡና ኢትዮጵያን ህዝብ ከሁለት ከፈሉት አንዱ ትምክተኛ የሚል ገዥ መደብ የሚል ማለት ነው ሌላው ደግሞ ጠባብ ሆኖ ከራሱ ውጭ ሌላ ማያይ እንደማለት ነው ከውያኒ በላይ ጠባብ ያለ አይመስለኝም በመድር ላይ ግን ይሄ ጠባብ የሚለው ለኦሮሞ ሰጡ ትምክተኛ የሚለው ለአማራ ሰጡ ከዛ በኋላ ጠባቡና ትምክተኛው በፍጹም አይገናኝም በመካከላቸው ያለው ቅራኔ ቅድም ባልኩ የቅራኔ አተናተን መሰረት የማይታረቁ ቅራኔዎች ናቸው ብለው ደምድመዋል ግን ደግሞ ይሄ ነገር በደንብ እንትሩን ጠብቆ እንዲሄድ ማለት ነው የኛ መስራት ወሳኝ ነው ብሎ ነበር መለስ ለካድሮቹም ያስተምራል
ለስከቀረው ጊዜ ነገታቸው
የጌታቸው የመለስ ተማሪ ስለሆነ
በካድሮ ነው በቪዲዮ ባለው ፍለፊት ነው ሲናገር የነበረው እንደደብቆት እንኳን አንነበረም አድማጭ መስመር ላይ ሰው አለ ሃሎ
አሎ ይሰማሉ?
አዎ ይሰማሉ ይከተሉ።
ኦኬ አጥሩ ገልጾታል ወንድማችን እኔ ትንሽ ባቶ ሙላቱ ላይ ያለኝ አስተያየት ጥሩ ነው አካሄዳቸው የዚህ የኢትዮጵያዊነት ስሜቱን አንግተው ወደዛ ሄዶ ለነገሩ እኔ የምፈራው አንድ ነገር አለ ያ ማን ነው አለፈው ቅንጅት ላይ የነበረው ልደቱ በጣም እንትን አድርገው ነበር ልደቱ ያለ ልደቱ ተሸክሞ እስከሚሄዱ ድረስ ነው እንትን ያለውና ረጋ ብለን ማሰብ ያለብን ነገር አለና ካሁን ወዲያ ያለው ሁኔታ ጨዋታ ለመጫወት ወይም ነገሮችን ለማብረድ የተደረጉ ነገሮች እንዳይሆኑ ወይ ሆይ ማለት በጽሞና መከተል አለብን ከሆነ ጥሩ ነው ጥፋቱንም ነው በተለይ የታሰሩትን ሰዎች በቀለ የኦሮሞቹን ማንኛውም ፖለቲካ ይለቀቁ እዛው አጠገብ ያሉት አዲስ አበባ የታሰሩ ይለቀቁ ብሎ ማስጀመሩ ትልቁ ውጤት ያመጣል ለነሱም ያንን ካደረገ ነገር ግን የኔ ፍራቻ እንደነልደቱ እንዳይሆን ነው ብዙ ነገሮች እንደናርገን ማፈር እንዳይመጣብን አይኑን ማየት ምን ተላለስ እንዳይሆን የሚል ስጋት አለብኝ አለበለዚያ ግን አካሄዳቸው ደህና ይመስላል ግን እውነት ነው ወይ ይሄ ለውጡን ከልባቸው አጥተውታል ወይ ከእውነት ከአማራና ከኦሮሞ ያለው ቅራኔ ሳይኖር ትክክለኛ የለም አልነበረም ባለስልጣኖች ናቸው የፈጠሩት ቅራኔ ያንን ሰርዘው ዞር በሉ ከዚህ ብለው በትክክል የሚሄዱ ከሆነ እሰየው ነው ይሄ ፍራቻዬ የልደቱ ቢጤ እንዳይሆን ነው በኋላ እንዳይሸራተት ይሄን ለማለት ነው
ምን አቀድም ይስለን ምንድነው ይሄ ቀድም ያልኩህ የቅራኔ አተናተኑ እንደምሳሌ አርጂ ያመጣሁት መሰረታዊ የሆነ ግንዛቤ እንዲኖረንም ነው ሁላችንም አድማጮችም ሌሎቻችንም በተለይ ወጣቱ ይሄ የነመለስ ፍልስፍና ይሄ ነበር አሁን ያ ፍልስፍና ቀድም አንተም እንደተቆምከው ንጌታቸው ረዳ መድረ ላይ ወጥቶ ሳትናጭድ ማለት ተታረቁ ማይችሉ ናቸው በቅራኔ አተናተን ሳትን ወስደ ከጭድ ጋር ተታረቁ ጭዱን ይበላል እንጀራ ላይ አመድ ይሆናል ሳቱም ይጣፋል ጭዱም ይጣፋል የሚጣፋፉ ኃይሎች ናቸው ያን ብለው ነው አማራውን እና ህዝቡን አስቀምጠውት የነበረው አሁን የምታየው ወጣቱ ጎንደር ላይ በተለይ ወጥቶ የኦሮሞ ደም የኔደም ነው የናዝሬት ወጣቶች ወጥተው አማራ የኛ ነው ብለው ሲሉ የኦሮሞ ህዝብና የአማራ ህዝብ የሚጣፋፋ ወይም በመካከሉ የማይታረቅ ራን ያለው ህዝብ አይደለም አብሮ ተዋህዶ ተጋብቶ ተጋምዶ ለዘመናት ለሻመታት ነው ለመቶ ምናምን አመት አይደለም ለሻመታት ከማንኛውም የኢትዮጵያ ህዝብ በላይ እንደ ሁለቱ ህዝብ የተዋሃደ ህዝብ የለም ባለው የጂኦግራፊ ባለው የታሪክ መጀመሪያ እኮ ከደቡብ ወደ ሰሜን ነው የነበረው ኢትዮጵያውያን ጉዞ ከደቡብ ወደ ሰሜን ሲደረግ በብዛት ከደቡብ ወደ ሰሜን ይሄደው ኦሮሞ ነው ከዛ እንደገና ደግሞ ከሰሜን ወደ ደቡብ ሲመጣ በብዛት ደግሞ ወደ ደቡብ የመጣው ወደ ኦሮሚያ የመጣው አማራው ነው በዚህ ሂደት ውስጥ ኢንቴግሬሽን ነበር መዋሃድ ነበር አሲሚሌሽን ነበር በነዚህ ሶሻል ኢንጂነሪንግ ሲስተም ውስጥ ያለፈ ኢትዮጵያ ውስጥ ካሉ በየረሰቦች የኦሮሞና የአማራውን ያህል የተዋሃደና የተገናኘ ህዝብ የለም ሴንተሩም ሊዚያች ሀገር ሴንተርም ሌሎች እንዳሉ ሆኖ ማለት ነው ሴንተሩም እውነትን መናገር አለብን አንዳንድ ጊዜ እኮ ፋክት ነው በጂኦግራፊውም ብትወስደው በመልካ ምድሩ በብዛቱም ብትወስደው በኢትዮጵያን ስቴት ፎርሜሽንም ኢትዮጵያንም እንደ ሀገር ለመመስረትም ለማሳደግም በተሄደበት ሂደት ብታይ የሁለቱ ህዝብ ግንኙነት ትልቅ ነው ወያኔ ይሄን ነበር የሚፈራው አሁን ይሄ የወያኔ ፍልስፍና ከሽፎ አለ ኦሬዲ አሁን ማንም ያንን ደብዳቤ ወይም ያን ዶክመንት አንስቶ አባራውን አራግፎ ከዚህ በኋላ ያማራና የኦሮሞ ህዝብ ሳትና ጭድ ነው የሚል ፖለቲከኛ ወያኔ ውስጥ አናይም። ከዚህ በኋላ ግን እንደሚባለው አሁን የተለያየ አካባቢ ስጋቶች አሉ። ኢትዮጵያ ፖለቲካ አይደለም የማንም ሀገር ፖለቲካ ከስጋት ውጪ አይደለም። ግን ሪስክ መውሰድ አለበት የተጠና ምክንያታዊ የሆነ ሪስክ ግን መወሰድ አለበት።
እንደምናየው አሁን በተለይ በብዛት የሚያደርጋቸው ነገሮች አሉ። በኦሮሚያ ውስጥ የሚኖሩ የአማራ ተወላጆች ላይ አሰቃቂ የሆነ ግፍ እንዲፈጸም ማድረግ እንደነዚህ አይነት ነገሮች ድሮ የነበረውን ነገር በጃዙር የበለጠ ነገር እንዲጠራጠሩ የሚያደርግ ንጹሃንን ሰለባ ማድረግ አካሄድ አለ። በተለያዩም በክልሎችም የቀጠለ ነገር አለ። አሁን ከዚህ ጋር ተያይዞ ደግሞ አሁን የነ አዲሱ የኦሮሚያ መስተዳደር እየወሰደ ያለው እርምጃ በህዋቶች እንዴት ይታያል? ምን ይመስላል?
አንድ በኢትዮጵያውያን ዘንድ መስበር ያለበት ያለ ነገር ምን አለ? የህዋትን እንዲሁ ሁሉን አራቂ ፈጣሪ አርጎ የማየት ነገር ይሄ የተሸናፊነት ስነልቦና መስበር አለበት። ህዋቶችም ሰዎች ናቸው። ያውም የመጨረሻ ጠባብ በጣም ድሃ የሆነ አስተሳሰብ ያላቸው እኮ ናቸው ህዋቶች። እነዛን ሰዎች ወጣቱ ሁሉ ግዜ ተሸክሞ ይሄዳል ብሎ ማሰብ እኔ ያማራንም ህዝብ የኦሮሞን ህዝብ መስደብ ነው የሚመስለኝ። እኔ ግዜው ስለሆነላቸው የኢትዮጵያ ታሪካዊ ጥላቶች ከመጀመሪያ ጀምሮ ስለደገፏቸው በወታደራዊ አቅማቸው መጀመሪያ ላይ ከባዲንም ከወዲድም ይሻሉ ስለነበረ ወታደራዊ ተቋሙን የሴኩሪቲ ተቋሙን እስከተወሰነ ጊዜ ይዘውታል። እነዚህ ሰዎች የተለየ ክህሎት የተለየ አቅም የተለየ ችሎታ ስላላቸው አይደለም። እና ይሄን ያህል እንደ ሁሉ ነገር እነሱ ያርጉታል እንደፈረጉ ያፈርሱታል እንደፈረሱ ይሰሩታል ብሎ መቀበል ራሱ ሽንፈት ነው። ለኔ ተሸናፊነት ነው። ባዲን ውስጥ ያለው ወጣት ኦህዲድ ውስጥ ያለው ወጣት የትግራይ የበላይነት አንገሸግሸኝ እያለ ከመናገር ከጀመረ ዛሬ አይደለም። አንድ ነገር ላስታውስ፣ የዛሬ 2003 በፈረንጆች አይ ቲንክ 14 ዓመት አካባቢ መስለኛል 14 ዓመት አካባቢ እኔ ኢትዮጵያ ህዝብ አርበኞች ግንባር ውስጥ ነበርኩና ምዕራብ ኢትዮጵያ ላይ ጫካ ነበርን ጊዜ ስንንቀሳቀስ ካንዲ ኦሮሞ ኮማንደር ጋር ተገናኘን። ከሱ ጋር ቁጭ ብለን የተነጋገርነው ነገር ቢኖር ይሄ ነበር። እናንተ የኦሮሞ ወታደሮች በየሄዳችሁበት አማራን ትገላላችሁ ብዬ ስጠይቀው አለበለዚያ ዚህኛው እንታኮሳለን ስለው ዝርዝር አርባ ጉጉ ላይ እንዴት እንደደረገ ወያኔዎች ምን ያረጉ እንደነበረ ኦኤልኤፍ ከሽግግር መንግስት እንዲወጣ ለምን እንደተደረገ ባይዘወይ ፕሮፌሰር አስራት የመሰረቱት ማህድና ኦኤልኤፎች ስምምነት ላይ ደርሰው ነበር። እየተነጋገሩ ነበር። ውይይት ጀምረው ነበር። ኦነግ ኢትዮጵያ ውስጥ ይያለ ማለት ነው። ሽግግር መንግስት ውስጥ ይያለ የባማራና በኦሮሞ መካከል መገዳደል መቆም አለበት ብለው ሁለቱም ተስማምተው መነጋገር ጀምረው ነበር። ወደኋላ ሄዶ ያንን ታሪክ ማስተዋወስ ያስፈልግ ያኔ ነው መለስ ወዲያውኑ ፕሮፌሰር አስራትንም አሰረ ኦኤልኤፍንም ከሀገር አስወጣ አባረረ። ምክንያቱም የሁለቱ ህዝቦች መቀራረብ አደጋ ነው ብለው ስለሚያምኑ ማለት ነው። አሁን ያን ማረግ አይችሉም። መለስ የለም ህወሓት አርጅቷል። ስካነስ አስተሳሰቡ ቅድም ያልኩ ፍልስፍና ባለም ላይ ተወግዞ ጠፍቷል። ምሰሶ የላቸውም። ቲዮሪ ይሄ ምንድነው ይሄ ቲዮሪቲካል ቤዝ የላቸውም። ይሄ የንድፈ ሐሳባዊ መሰረት የለውም። አሁን ህወሓት አልቆበታል። ሶ ኢትዮጵያ ውስጥ አሁን ሊመጣ የሚችለው ምንድነው? ሊበራሊዝም ነው። ይሄ በነጻ ማሰብ ነው የሚመጣው። ዲሞክራሲ ነው የሚመጣው። ወጣቱ ደግሞ ያንን ይፈልገዋል። ወጣቱ ደግሞ ሐሳብ የማፍለቅ ጀነሬት የማድረግ አቅም አለው። ያረጁት ህወሓቶች ሐሳባቸው ደርቋል ኦልሬዲ። ከደረቀ ካረጀ ካፈጀ አመለካከት አዲስ ሐሳብ ጀነሬት ልታረጋ ትችል።
በአጠቃላይ አሁን እየተደረገ ያለው እንቅስቃሴ በፖዚቲቭ ጎኑ ማለት ነው።
አት ዘ ሴም ታይም ደግሞ አንድ ካነሳ ነው ይሄ አሁን በተቃዋሚነት የተሰለፈው ጎራ ይሄ ለውጥ ስጋቱ ጥሩ ነው። ግን ስጋቱን ለመቀነስ ምን ያደርግ ነው? ሰፊ አስተሳሰብ ሰፊ መዋቅር ዘርግተህ መታገላለብ። ይሄ ለውጥ እንዴ ለማመግረሳ ዛሬ ኢትዮጵያ አለ። ለምን ተናንተና ኦሮሞ ስትል የነበርክ ዛሬ ለም ኢትዮጵያ አልክብለት ተሆነ ይችላል አትችልም። መብቱ ነው። አደረጃጀት ነበር እዛ ደር እንዴ ሰው በደረሰበት ኢኮኖሚ መላለሰው። ተናንተና ኦሮሞ ብላል። እኔ አንድ ከመጽሐፍ ቅዱስ አንተ ምሳሌ ልትከስ ጳውሎስ እሱ ሳውል ነበር የሚባለው መጽሐፍ ቅዱስ ታነብ የኢየሱስ ክርስቶስን እንትሎች እያሳደደ የሚገልጸው ነው የነበረው። መጨረሻ ላይ ተማረከ። ከዛ የክርስቶስ ወታደር ሆነ። መጨረሻ አንገቱን እስኪሰጥ ክርስቶስ እንደሰበከ ነው የሞተው። ትናንትና የሆነ ነገር ሲል የነበረ ሰውዬ ዛሬ ለምን እንዲተላለፍ ብለህ ማጣጣል የሶሻል ዲቨሎፕመንት ወይም ደግሞ የማህበራዊ ለውጥን አለመቀበል ነው።
ግን ያ ለውጥ ጥንቃቄ እንዲኖር የኛ ሚና
ምንድነው?
እኔ ወደ ምፈልገው አቅጣጫ እንዲሄድልኝ የኔን ሚና ነው መጫወት። ለማ መገርሰ እኔ ስራ እየሰራልኝ ከሆነ ጓሄድ ለውና ግን ከኔ መስመር እንዳይወጣ ደግሞ
ተጠብቀዋለሁ።
በጣም ጥሩ ነው። ፖለቲካ ማለት ዳርት ኦፍ ዘ ፖሲብል ነው። ፖለቲካ ማለት ዘ ሳይንስ ኢን ዳርት ኦፍ ዘ ፖሲብል።
ይሄ ኢትዮጵያ ጉዳይ በርካቶችን የሚያወያይ እንዲህ በቀላሉ በደቂቃ አይደለም በሰዓታት የሚያልቅ አይደለም። በተከታታይም ከዚህ ከኢትዮጵያ ድምጽ ሬዲዮ የተለያዩ እንግዳዎችን እዚህ ስቱዲዮን በመጋበዝ የጋራ የጠረጴዛ ውይይት በዚህ ጉዳይ ላይ ይኖራል። ዛሬ ሰዓቱ ያለቀ ስለሆነ ነው። ዘውዱ በፕሮግራማችን መጀመሪያ ላይ ጥያቄ ጠይቀን ነበር፣ መልሱን ንገረንና በዚሁ እንሰነባበታለን።
እኔ አንድ የግሌን እንትና አቋም መግለጽ ስላለብኝ ይሄንን ስል ግን እንዴ ወያኔ ዝም ብሎ ትራንስፎርም አርጎ ኢትዮጵያ ውስጥ ጥሩ ለውጥ ይመጣል ማለት አይደለም። ግን የተቃዋሚው ጎራ የትጥቅ የትግል ስልቱን አገር ውስጥም እየተካሄደ ካለው የፖለቲካል ዳይናሚዝም ጋራ እያጣጣመ መሄድ አለበት እንጂ ኢትዮጵያ ውስጥ ይሄ ዝም ብሎ ጥገናው ለውጥ አይደለም የሚያስፈልገው። መሰረታዊ የሆነ ኢትዮጵያዊ የሆነ ለውጥ ያስፈልጋል። ይሄ እንዳቋም ይያዛለን። ይሄንን አስመረን ግን እነዚህ ታክቲካል ይሆኑ የኛን ስራ የሚሰሩልን ሀገር ውስጥ ያሉትንም ግን የኛን ስራ እንዲሰሩ የማድረግ አቅጣጫ የማስያዝ ስራ ግን ከተቃዋሚ ጎራ ይተበቃል ማለት ነው። በድንገት ስለያዛችሁኝ ነው። በዚህ ጉዳይ ላይ ሰፊው
ይማራል ይችላል
እንመለሳለን። ተናታቁ ማቅረብ ይችላል።
ትክክል።
ይሄን ማስገንዘብ ወዳለሁ። አመሰግናለሁ።
እኔም አመሰግናለሁ ዘውዱ።
እሺ ዛሬ በጣም ደስ የሚል ውይይት ነው ያለው። አብረንም በጣም እናመሰግናለን። የሳምንቱ ጥያቄ አጼ ዘርዓ ያዕቆብ ስንት አመት ነገሱ? ከስንት አመት ምረት እስከ ስንት አመት ምረት የሚል ነበረ። ብዙ ሰዎች በስልክ መስመራችን ላይ እየደወሉ የራሳቸውን መልስ ሲመልሱልን ነበር። ግን ከመለሱት ውስጥ አንድ ሰው ብቻ ነው በትክክል የመለሰው። ኪንግ ሰለሞን ነው በትክክል የመለሰው። ከ1434 እስከ 1468 አመት ምረት ለ34 አመት
በጣም ጥሩ። እናመሰግናለን አድማጮቻችን። እንግዲህ የዛሬ ፕሮግራማችን በዚሁ መንገድ ተጠናቋል። እንግዲህ እስከ ሳምንት መልካም ሳምንት እንላለን። ጤና ይስጥልኝ።
Like a man.